የጸጋ ምንጭ የሆነው እግዚአብሔር የሰላም ምንጭ የሆነው እግዚአብሔር አስበን አምነን አስተውለን ሰዎችን መባረክ መልካም ነገር ነው። እግዚአብሔር ይመስገን። ስለዚህ ጳውሎስ በዚህ ቦታ ላይ ይህንን መባረክ ሲናገር ነው ያለን። ቁጥር 3 4 5 ላይ ስለናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። ይህ ክፍል በጣም ብዙ ጊዜው ሲጄ አየሁት። የሚገርማቸውን እየደጋገምኩ ነው የተመለከትኩት። ብዙ አጥኚ ተመልክቼዋለሁ። እና በዚህ ክፍል ውስጥ ሐዋርያው ጳውሎስ ሲናገር ስለ እናንተ ስንጸልይ ይላል። እና የሚጸልየው ጸሎት ዝም ብሎ አይነት እንዳልሆነ እንመለከታለን። እና በዚህ ቦታ ላይ የሚጸልይባቸውን ሁኔታዎች የምስጋና ምክንያቱን ሲዘረዝር እናያለን። ምን ይላል? በሰማይ ከተዘጋጀላችሁ ተስፋ የተነሳ ይላል። የተነሳ በውስጥ አያችሁት? ወንጌል ይህንን በሰማይ ምን ያለ የተዘጋጀ ተስፋ፣ እውነተኛ ወንጌል በክርስቲያኖች ሕይወት ውስጥ የሚተወውና የሚጥለው የሚመሰረተው ተስፋ ምን አይነት ተስፋ ነው? ሰማያዊ የሆነ ተስፋ፣ ሰማያዊ ተስፋ። እግዚአብሔር የተመሰገነ ነው። ስለዚህ በዚህ ቦታ ላይ እውነተኛ ወንጌል ሲሰበር ሁልጊዜ ሰማያዊ ተስፋ ይሰጣል። የክርስቲያኖቹ ፍቅር ልዩ ሊሆን የቻለው መከራም ሲመጣ መታገስ የሚችሉት በተለያየ ነገር ውስጥ ሲያልፉ መጽናት አቅም የሚያገኙት ተስፋቸው ሰማያዊ ስለሆነ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። በዚህ ምድር ላይ ባለ ነገር እግዚአብሔር ይሄን ያደርግልሃል፣ ይሄን ትሆናለህ፣ ይሄ ይደርስልሃል በሚል ነገር ሰው የጸና የበረታ የክርስትና ህይወት ለመኖር አይቻልም። ኢምፖስብል። እንደ እግዚአብሔር መልካም ያደርጋል ተብሎ ክፉ ካመጣ ማን ሊሆን ይችላል? እና ሰዎች መልካም ነገር ይሄውን እንሻል ተብዬ መጥቼ አልሆንም ብሎ ይሰናከላል። እውነተኛ ተስፋ ሐዋርያቶችን እግዚአብሔር እንዲያመሰግኑ ያደርጋቸው እነዚህ ቅዱሳን በሰማይ ከተዘጋጀላቸው ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን ጌታችንን የጌታችንን ኢየሱስ ክርስቶስን አባት እግዚአብሔር ሁል ጊዜ እናመሰግናለን። ክብር ለእግዚአብሔር። እውነተኛ ወንጌል ሰማያዊ ተስፋ ሲሰጥ እነዚህ ቅዱሳን ለሌሎች ክርስቲያኖች ሁሉ በመንግስተ ሰማይ ባለሀገረተኞች ከሚሆኑት እንደነሱ ሰማይ ከሚወርሱ ቅዱሳን ሁሉ ጋር የእግዚአብሔር ቤተሰቦች እንደሚሆኑ ስለገባቸው አድራሻቸውን የለወጠ ክርስትናን ስለሰሙና ስላወቁ ፍቅራቸው ድንበር የዘለለ ነው። ክብር ለእግዚአብሔር ነው። ከሎካል ቸርች ወጣ ፍቅር አላቸው። ቅዱሳንን ሁሉ የሚወዱ እንደሆኑ እናያለን። ውድ ወገኖቼ እውነተኛ ወንጌል ሰማያዊ ተስፋ ይሰጣል። በጌታ በኢየሱስ ክርስቶስ አምነዋል እነዚህ ሰዎች። እምነታቸው ሰማያዊው ተስፋ ጋር የሚገናኝ ነው። ይህ ሚስጥር በጣም አድርገን ማወቅ አለብን። ሰማያዊ ተስፋ እምነታችንን የሚያደርገው በዶክትሪን እንዳይመስላችሁ፣ በትምህርት እንዳይመስላችሁ፣ የአመለካከት ጉዳይ እንዳይመስላችሁ። የሰማይ ተስፋን የሰጠን ያዳነን ኢየሱስ ራሱ ሰማያዊ ስለሆነ ነው። ኢየሱስ ራሱ ምንድን ነው? ሰማያዊ ነው። አድራሻው ሰማይ ነው የኢየሱስ ክርስቶስ። ክብር ለእግዚአብሔር ነው። ይህን አላነበባችሁም? እስኪ አንደኛ ቆሮንቶስ እንመልከት። ምዕራፍ 15 ላይ ተመልከቱት። ሁለት አዳሞች የሰዎች ልጆች እድል ፋንታ የሚወስኑ ሁለት አዳሞች ቀርበውልናል። እነዚህ ሁለት አዳሞች የሰውን እድል ሲወስኑ ዝም ብሎ በሆነ ጀነራል ነገር አይደለም። ጂኦግራፊካል የስፔስ የኦሪንቴሽን አለው። ልብ በሉ ውድ ወገኖቼ፣ የፊተኛው ሰው ይላል ቁጥር 47 ከመሬት መሬታዊ ነው ይላል። መሬታዊ በውስጥ የዜግነት ነገር አያሳይም። ኢትዮጵያዊ ነው ሲባል ኢትዮጵያዊነትን ያሳያል። መሬታዊ ነው። ሁለተኛው ከየት ነው? ከሰማይ ነው።
ይሄ ሰማያዊ ተስፋ ሰማያዊ ከሆነው ከጌታ ከኢየሱስ ክርስቶስ ጋራ የተያያዘበት ምስጢር የተስፋው ምክንያት መሰረት የሆነው ያመኑት ኢየሱስ ሰማያዊ ስለሆነ ክብር ለእግዚአብሔር ነው። ሰማያውያን የሆኑት ደግሞ እንዲሁ ናቸው ይላል። እኔና እናንተ የሱ ተከታዮች ስንሆን ተስፋችን ብቻ እንዳይመስላችሁ ሰማያዊ የሚሆነው እኛ ራሳችን ሰማያውያን እንሆናለን። ክብር ለእግዚአብሔር ነው። ስለዚህ ይሄ ክፍል ብዙ ዝርዝር ትምህርት ያለበት እንደሆነ ልታስቡ አደራ ልላችሁ ወዳለሁ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቆላሲስ ሰዎችን ሰማያዊ ተስፋ ያገኙት በቁጥር 5 ላይ የሚናገረው ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። እውነተኛ ወንጌል ሲሰብክላቸው ኤጳፍራ ይሄንን ሰማያዊ ተስፋ የሚያስጨብጥ ወንጌል የሰበከላቸው። የእግዚአብሔር ስም ብሩክ። አንዳንድ ሰዎች እኔ ባለውበት ሀገር በተለያየ ጊዜ ችግር ኖሯቸው በቃ ዘመዶቻቸው ባክ ዘመኔ መጥቶ እንደዚህ ተቸግሯል እንደው ጸልይለት እስቲ ጌታን መስክርለት ይሉኛል። እና ሰዎቹ ይመጣሉ መጥተው በቃ በምን መቼም ከርተሴ ማሳየት አለብኝ በአንድ ጊዜ ጌታን ተቀበል የሚባል ሰው የለም እና ወደ ጌታ ስለ ጌታ ለመሰክርላቸው ላነጋገራቸው ስል እኔ በቃ እንደው ጸልይ ዋናው ነገር በቃ ጸልይ በኢሚግሬሽን ጉዳይ አለብኝ እና ጥራል አይደለም እንደዚህ ኬዝ አለኝ በዚህ ጉዳይ ጸል ቤተሰቦቼን የመጣሁት ይላል። እና ስለ ኢሚግሬሽን እንዴት እንደምጸል አላውቅም ብላቸዋለሁ። ብዙ ጊዜ ይህ በጣም አስቸጋሪ ነው ስለ ኢሚግሬሽን ለመጸለይ። ለምን አንዳንድ ጊዜ ሰዎችን ዋሽተውም ስለሚጠይቁ አንዳንድ ጊዜ እንዴት አድርጌ እንደምጸልይ ግራ ይገባኛል። ግን እኔ ጸልይላለሁ። ግን ስጸልይልህ ግን የአንተን ታሪክ አድራሻን የሚቀይር ነው ጌታ ኢየሱስ ክርስቶስ እንድትቀበል ነው። ከዚህ ኢትዮጵያ የምትመለስ ካናዳ ብትሄድ የትም ሀገር ብትሄድ ኢየሱስ ክርስቶስ አዎ ልክ ነው ወንድ እሱማ ትክክል ነው ልክ ነው ይላል። አይገባቸው ወገኖች አይፈልጉትም ያንን የወንጌል አያቸው። ሰማያዊ ተስፋ ክብር ለእግዚአብሔር። ወንጌል ሁልጊዜ ብቻውን ለሰዎች የሚሰጠው ተስፋ የምን ተስፋ ነው? ሰማያዊ። ወገኖች ይህንን ስነግራችሁ ጊዜ ላለመውሰድ ነው። ኢየሱስ ክርስቶስ ማንነቱ ነው ተስፋችንን ሰማያዊ ያደረገው። ይሄ የትምህርት የኦፒኒየን ጉዳይ አይደለም። ግልጽ ነው። ሰማያዊውን ተስፋ በምድራዊ የቀራቅንቦ ወንጌል የተካ ወንጌል ሐሰተኛ ወንጌል ነው ማለት ነው። ሰማያዊውን ኢየሱስ ለምድራዊ ማድረግ በጣም ትክክል አይደለም። እንዴት ኢየሱስ ሰማያዊ ሆኖ በምድራዊ ነገር ውስጥ የመጀመሪያው ሰው ከመሬት መሬታዊ ተብሎ በመሬታዊነት አኑሮ ለመሬታዊ ሕይወት ራእይ ታይቶት አዳምና ሔዋን በመረጡት ምርጫ ከአፍ እስከ ገለፉ አይተነው የለም እንዴ? መሬቱ ሕይወት እግዚአብሔር ወደ ሰማይ ሊወስደን መጥቶልን እንደገና ወደ መሬት ይህማ ሊሆን አይችልም። አሜን። ክብር ለእግዚአብሔር። በወንጌል እውነት ቃል የሚሰማው ጥሪ ሁልጊዜ ሰማያዊ። ክብር ለእግዚአብሔር። ያ ወንበዴ ኃጢአተኛ ሆኖ የምድር ሕይወቱን ይገባኛል በሚለው ክፉ ጨካኝ ሞት እየሞተ አድራሻው ወደ ገነት የሆነው ሰማያዊ ኢየሱስ ወደሚሄድበት ነው ይዞት ሄደ። ክብር ለእግዚአብሔር። መንግሥተ ሰማይ መንግስተ ሰማይ ወንጌል ለወንጌል ብርቅ አርጎ መንግስተ ሰማይ ካላሳየ እንገራችሁ ዶንት ዌስት ዩር ታይም ሃይማኖት አደረግኛላችሁ። የእግዚአብሔር ስም ብሩክ ይሁን። ስለዚህ ልብ በሉ፣ ወደ ሰማይ በሚጣራ ወንጌል ሰማያዊ ምኞትና ተስፋ መሞላት ሲገባ ዛሬ በዝቅዝቅ ወንጌል አፕሳይድ ዳውን በሆነ ወንጌል ውድ ወገኖች የሰማዩ ጥሪ ከርቶ የቅራቅንቦ ወንጌል መስማት እጅግ ልብ የሚያሳዝን ነው። ይህ ምስጢር እንዴት ከባድ እንደሆነ እንመለከታለን። ሐዋርያ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ላይ እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብን አስተማሪ ሆኜ በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል።
ክብር ለእግዚአብሔር። ስለዚህ ጌታ ኢየሱስ መጥቶ ያመጣው ነገር ምንድነው ይላል? ሕይወትንና አለመጥፋትን ነው ይላል። እግዚአብሔር ስም የተባረከ። ጌታ ኢየሱስ ያመጣው ሕይወት ምን እንደሆነ እስኪ አስቡ። እኔ ሕይወት እንዲሆንላችሁ ምን እንዲያደርግላችሁ እንዲበዛላችሁ መጣው ይላል።
ይሄ ወንጌል የሚሰበከው ለድሆች ነው። ይሄ ወንጌል የሚሰበከው ለሰዎች ልጆች ተሰብኮላቸው አምነው በዚህ ምድር ላይ ክርስትና ዋጋ በዚህ ፈርስት ሴንቸሪ የነበሩ ክርስቲያኖች ያስከፍላቸው የነበረ ዋጋ ይሄ ነው የሚባለው። ሰማያዊ ተስፋ ባይኖር ይህን ሁሉ ፍዳማይበት ምክንያት ምንድን ነው ይላል።
ወገኖች፣ በቅርብ ጊዜ አንድ በጣም ወደው ወንድሜ አስመራ ውስጥ ከ18 ዓመት በላይ ታስሯል። እሱን እንደ አጋጣሚ ሄዶ ለጉብኝት ያገኘው ወዳጄ አገኘሁት እኮ ከሌላ እንዴት አገኘው አልኩት። ሆስፒታል ሊታከሙ የሚመጡበት ቀን ሆኖ እንደ አጋጣሚ ሰዎች ነገሩኝ እና እንደው እግዚአብሔር እድል ቢሰጠኝ ብዬ አጠገባቸው ሰው እንዲደርስ አይፈቀድም፣ በፖሊስ በጠበቅ ወታደር ነው የሚመጡት። እንዶ ጥንቅቅ አቆመ እያለው እንደ አጋጣሚ እሱ ወንበር ለበሽተኞች ወረፋ ሲይዙ እኔ የተቀመጥኩት ጋር ተቀምጦ 15 ደቂቃ አወራን። የሚገርማችሁ ጫማ ልኮለት ነበር፣ ሸረጥ ጫማ። ሰዎች እህቱ ስትሄድ እዛ በጫማ በሰጠኝ ጫማ እየዘለልኩ ጌታዬን እያመሰገንኩ ነው አለ። ክብር ለእግዚአብሔር። ይሄ ወንድም ህይወት በስቶለታል። ይሄ ምን አይነት ህይወት ነው ይላል? ህይወትንና አለመጥፋትን ኢንዲስትራክቲብል የሆነ የማይጠፋ ህይወት ነው ኢየሱስ ወደ ብርሃን ያወጣው። መከራ፣ ችግር፣ ፍዳ የሚባል ነገር በሙሉ ዋጋ የሚያሳጣ ምንም እንደሆኑ የሚያስቆጥር ህይወት ነው ኢየሱስ ወደ ብርሃን ያስወጣ። ኢየሱስ ሞቶ የተነሳበት ህይወት ሰማያዊ ህይወት፣ የትንሣኤ ህይወት፣ ልዩ ህይወት ነው። በወንጌል ወደ ብርሃን የወጣው ህይወትና ለመጥፋት ዓለም ምኞቱም ያልፋሉ ከሚለው ጋር እንዴት ይቀላቀላል? እንዴት ይቀላቀላል? የማይጠፋ ህይወት ዘላለማዊ የክብር ህይወት ጌታ ኢየሱስ ክርስቶስ ገልጦ ከሚጠፋ እንደ ሳር ነው እንደ ገለባ ነው ከተባለ ጋር እንዴት ተቀላቅሎ ሊሰበክ ይችላል? እንዴት ነው የሚሰበክ? ዶሮ ወጥ ከባቄላ ጋር የሚበላ ቢያንስ ቢያንስ ሰዎች ከብሔርነት አኳያ ሊበሉት ይችላል። ከገለባ ጋር የሚበላ ነው። ይህ ደረጃ ጴጥሮስ በመልእክቱ ስጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነው፣ ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው ይላል። በሰማያዊ ወንጌል ስጋ ሁሉ ምንድን ነው ይላል? እውነተኛ ወንጌል ምንድን ነው? እንደ ሳር ነው። ስለዚህ የስጋ ክብሩ ሁሉ እንደ ሳር አበባ ነው፣ ዛሬ ታይቶ ነገ ይጠወልጋል። በወንጌል የተሰበከላቸው ይሄ ነው። ሰማያዊ ወንጌል በሚሰበክበት ህይወትና ለመጥፋት ወደ ብርሃን በወጣበት ወንጌል እነዚህ ቅዱሳን ጳውሎስ በብዙ ምስጋና ሁል ጊዜ እንዲያመሰግን ያደረገው በሰማያዊ ተስፋ ላይ የተመሰረተ እምነት ስላላቸው። ጌታችን ኢየሱስ ክርስቶስ ራሱ በማቴዎስ ላይ ምዕራፍ 11 ቁጥር 6 ላይ ለድሆች ወንጌል ይሰበካል በእኔም የማይሰናከለው ብፁዕ ነው ብሏል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ወንጌል በጣም በብዙ መከራ ለሚያልፉ ችግሩ ስለሚያልፍ በዚያን ዘመን ለምንበው ሁሉ ሲሰበክላቸው ውድ ወገኖቼ ልዩ ነው። ዛሬ በጣም ልቤ ያዘነበት የታመመበት ነገር ለድሆች አይሰበክም ወንጌል። ወንጌላውያን ሲቀጠሩ እዚህ መጥቼ ነው የሰማሁት ይህንን። የገዛ ስራቱን የሚችል ወንጌላዊ ካለን ቀጠዋለን ይላሉ አሉ። ምን ማለታቸው እንደሆነ ስገሩ ግራ ገብቶን ስጠይቅ ወፍራ አስራት የሚያመጣ ሰው ቸርች ሜምበር ካረገ ነው ወንጌላዊ ሪል ወንጌላዊ ይባላል። ለድሆች የሚሰበከው ወንጌል ድሆች ወዴት ይሄዱ? ውድ ወገኖቼ ይሄ ወንጌል ሰማያዊ ወንጌል ለድሃ ሁሉ ይሰበካል። ክብር ለእግዚአብሔር ይሁን። በወንጌል የሚመጣው ተስፋ የሚገኘው እምነት ምን አይነት እንደሆነ የቆላሲስ ሰዎች በወንጌል እምነት ቃል ያገኙት ተስፋ ብቻ አይደለም፣ እምነትም አግኝተዋል። እምነታቸው ከመስማት የተገኘ እምነት ነው። እዚህ ቦታ ላይ እንደተመለከትነው ሐዋርያ ጳውሎስ ይናገራል፣ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል። ስለዚህ እምነት ከምንድን ነው የሚመጣው? ከመስማት ነው። ብዙ ሰዎች የሚሳሳቱት ትልቅ ስህተት እምነት የሚባል አንድ ነገር ያለ አድርጎ ይቆጥራሉ። እምነት ይሄ እምነት እግዚአብሔርም ራሱ አለው ይላል። እግዚአብሔር ይህ እምነት አለው እኛም አለን ነው ተገጥሞልናል ሁሉ ይላሉ። እንደ ማሽንም ሊያደርጉ ሞክሯቸዋል። ተገጥሞብሃል፣ በዛ በተገጠመ በእምነት ኑር ይላሉ። አይደለም፣ እግዚአብሔር በእምነት አይኖርም ወገኖች። እግዚአብሔር በእምነት ይኖራል ካላችሁ አብዳችኋል፣ አብዳችኋል። እግዚአብሔር እምነት የለውም። ማን ነው የሚያምነው? እግዚአብሔር በእምነት አይኖርም። ይህንን በጣም አስተውሉ። እምነት ግንኙነታዊ ነው። በመስማት ላይ የተመሰረተበት ምክንያት የሚናገር መኖር አለበት። ራስን በማዳመጥ እምነት የለም። ድንጋይ ብታምን ያምናል የሚል ብዙ ሰው ሰምቻለሁ። እኔም ሳልል አልቀርም በልጅነቴ ሲሉ ሰምቼ ሲያደግን አይቻላል። ድንጋይ ጥፋት ሲመጣ ቤት ሲሰራ ወይም ሲጠረብ ይጅማል መድኃኒት ሲሆን አይተናናቅ። ስለዚህ እምነት ማንኛውንም ነገር በማመን ይሆናል የሚባል ነገር እንዳታምኑ። በመስማት ላይ የተመሰረተ ወንጌል ነው። ሂስቶሪካል ኔቸር አለው። ወንጌል ምን እንደሆነ ጳውሎስ በሮሜ ምዕራፍ አንድ ላይ ይናገራል። ይህም ወንጌል ይላል ቁጥር 3 እና 4 ላይ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ክብር ለእግዚአብሔር። ታሪካዊ ነው እምነት እምነታችን። ወንጌሉ የሚናገረው ስለዚህ ስለ ጌታ ስለ ኢየሱስ ክርስቶስ ነው። ያንን ሰምተን ነው ውድ ወገኖች መንፈስ ቅዱስ የሚያትመን መያዣ ሆኖ የሚሰጠን የእምነት ጸጋ በልባችን የምንሞላው። እግዚአብሔር ተናገረኝ ኢየሱስን አምናለሁ የምንለው እምነት ከመስማት ነው። እምነት የሚባል ነገር የለም። የማምነው ሳይሆን እምነት ብዬ መጮኋችን ነፍሳዊ ኤክሳይትመንት ጩኸት ላይ ቤዝ የሆነ በመዝሙር የታጀበ ነገር አድሬናሊናችሁን ነው የሚለቀው በሰውነታችሁ ውስጥ እንጂ ስፒሪቹዋል ኢነርጂ የለም፣ ህይወት የለም፣ ኃይል የለም። ላበላ ልትሆኑ ትችላላችሁ። ነፍሳችሁ ስሜታችሁ ለጊዜው ሊጋጋል ይችላል። ነገር ግን የምታምኑት የእምነታችሁ ማረፊያ አስተማማኝ የሆነው እግዚአብሔር ካለ ግን እምነታችሁ ጽኑ ነው። ያመንኩትን አውቃለሁ ማለት ጳውሎስ። ክብር ለእግዚአብሔር። የምናምነውን ማወቅ አለብን። ስለዚህ እነዚህን ቅዱሳን የሚያመሰግነው በወንጌል የተነገራቸውን እምነት አምነው በሰማያዊ ተስፋ እንደተሞሉ ይናገራል። ክብር ለእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ምክንያት እነዚህ ቅዱሳን ለቅዱሳን ሁሉ ፍቅር አላቸው። ይህ ፍቅር በእምነት ከሚኖሩት ሕይወት የተነሳ የመነጨ ጸጋ እንደሆነ እናያለን። እግዚአብሔርን ሐዋርያ ጳውሎስ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ ስለ እናንተ እናመሰግናለን ይላል። እግዚአብሔር ስም የተባረከ። ይህን ዝም ብሎ ሰው ፋብሪኬት አድርጎ የሚፈጥረው ጸጋ አይደለም። ይህን ሰማያዊ ተስፋ አምነው እግዚአብሔርን በመደገፋቸው እግዚአብሔር ፍቅር በመሞላታቸው እግዚአብሔርን ያመሰግናል። ቁጥር 6 ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርን ጸጋ በእውነት ከሰማችሁበት ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል ይላል። ወንጌል እነዚህን ቅዱሳንን አማኞች ያደረጋቸው ወንጌል በውስጡ ኃይል አለው። አገልጋዮች ኃይል አንሰጠውም፣ ቤተክርስቲያን ኃይል አትሰጠው ወንጌል በውስጡ የራሱ የሆነ ኃይል አለ። ሐዋርያው ጳውሎስ በሮሜ ምዕራፍ 1 ላይ ሲናገር ስለዚህ ወንጌል እጅግ ድንቅ በሆነ ቃል ይናገራል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። እግዚአብሔር የሰዎችን ሕይወት በዘመናችን ሁሉ አይተናል። እንዴት ያለ አይነት ትራንስፎርሜሽን በሰዎች ሕይወት እንደሚያመጣ ወንጌል ይለውጣል። ወንጌል ምክር፣ ኪሳራ፣ ችግር ያለወጣቸው ሰዎች የክርስቶስ ወንጌል ይለውጣቸው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ማን ይህን ሰው ሊመክረው ይችላል? ማን ምን ሊያደርግ ይችላል? አንድ ጊዜ ሳስተምር የልብ ወጌሻ ብዬ አስተምራለሁ። በጢሞቴዎስ መጽሐፍ ላይ ያለው ልብንም ለማቅናት ይላል። እኔ ወጌሻ አይቻለሁ፣ እጄን ተሰብሬ ብይ ስጫወት አዳልቶ ድንጋይ ወድቄ ልጅ እያለሁኝ እጄ ተጠምዝዞ በመቻ ቡድን ወጌሻ ነው እጄ የቀናል። ልባችን ግን ለቤተሰብ አስቸጋሪ በሆነበት ጊዜ፣ ለትዳር አስቸጋሪ በሆነበት ጊዜ፣ ለራሳችን መከራ በሆነበት ጊዜ የእኛ ልብ የሚቀይር ማለት ነው። የሰውን ልብ የሚቀይር ኃይል አለው የጌታ ኢየሱስ ክርስቶስ ወንጌል። ክብር ለእግዚአብሔር። የማንን ይቀይራል? የአይሁዳዊውን ይቀይራል፣ በሃይማኖት ኩራት የተያዘው የግሪካዊውን አዋቂ ነኝ የሚለውን ይቀይራል። ሁሉንም ሰው ወንጌል ኃይል እግዚአብሔር ስም የተባረከ ፍሬ ያፈራል። የወንጌል ፍሬ የምንለው ሰዎች ናቸው። ወንጌል አምሮ የዳኑ ሰዎች ናቸው። እግዚአብሔር ስም ሆኪ። ስለዚህ ያድጋል ይላል ጳውሎስ። ወንጌልን ሲያስብ በምንም አይነት በሰርከምስታንስ ባለበት ለወንጌል እንቅፋት የሆኑት ነገሮች ችግሩ ሆኖ አያነሳቸውም። በጣም ጳውሎስ የሚደንቀኝ ሰው ይሄን መልእክት የጻፈው በእስር ቤት እያለ ነው ወገኖች። ነገር ግን በምንም አይነት ወደ ወንጌል እሱን ያሰረው ነገር ወንጌልን እንደማያስረው ይታየዋል። ክብር ለእግዚአብሔር። ያፈራል፣ ያድጋል። ለምን? የእግዚአብሔር ነው ወንጌል፣ የእግዚአብሔር ወንጌል። ለእግዚአብሔር ወንጌል ከለያ ጳውሎስ የደረሰው ድርሰት አይደለም። ጳውሎስ የደረሰው ድርሰት አይደለም። ጳውሎስ ግድ ሆኖበት እንደ ባሪያ የሚያገለግለው ወንጌል የእግዚአብሔር ነው፣ ክርስቶስ ኢየሱስ የምስራች ነው። ስለዚህ የማዳን ባህሪ አለው፣ ራሱን የቻለ በውስጡ ኃይል አለው። ክብር ለእግዚአብሔር። እናንተ ብዙዎቻችሁ እግዚአብሔር ለአገልግሎት ሊፈልጋችሁ ይችላል። ይህን አስቡ። በዚህ ምድር ላይ ለምትበሉት፣ ለምትጠጡት፣ ለእንጀራ ብቻ መሆኑን አታስቡ። እግዚአብሔር እናንተን የፈጠረበት ዓላማ፣ እናንተን ያዳነበት ዓላማ በህይወታችሁ ምን እንደሆነ ከእግዚአብሔር ጠይቁ። ዓለም በምትሰጠው የኑሮ ላይ ብቻ አትሞሉ። ወንጌል ይፈልጋችኋል። እግዚአብሔር ወንጌላውያን አገልጋዮች ይፈልጋል። የክርስቶስ ወንጌል ያድጋል፣ ይበዛል። ክብር ለእግዚአብሔር። ስለዚህ ጳውሎስ ምን ይላል? ለዚህ ምስጋና ምክንያት የሆነን ከደም ጋር ላሉት ሁሉ ለምስጋናችን ምክንያት የሆነን ከተወደደ ከእኛም ጋር አብሮ ከሆነ ከኤጳፍራ እንዲተማራችሁ እሱ የነገራቸው የተማሩት ትምህርት ውጤት እንደሆነ ከማወቅ የተነሳ እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው ይላል። ዛሬ ስንት አገልጋይ የክርስቶስ አገልጋይ እንደሆነ ያውቃል። የእግዚአብሔርን ሀሳብ አገልግሎ በዘመኑ የሚያልፍ ስንት አገልጋይ ይኖራል ዛሬ? እኔ ሁልጊዜ እግዚአብሔር አምላኬ ምስክር ነው፣ ጌታ ሆይ ፈቃድህን ነው ወይም አገልግለው ያ ጠይቃል። አገልግሎት ስራ ሊሆን ይችላል። ቤተ ክርስቲያን ቢል ያደረገችው ሲስተም ኦርጋናይዜሽኑ ሊያታልለን ይችላል። ቢዚ ልንሆን እንችላለን ወይ ቢዚ ልንሆን እንችላለን። የእግዚአብሔርን ሀሳብ ማገልገል ግን የተለየ ነገር ነው። ይሄ ሰው ታማኝ የክርስቶስ አገልጋይ ይሆናል። ክብር እግዚአብሔር። እግዚአብሔር ስም የተባረከ እና የነገራቸው በቅድም እንዳነበኩላችሁ በመንፈስ ሲሆኑ ፍቅራቸውን ሁሉ አስታወቃቸው። እንዴት እንደሚዋደዱ መንፈሳዊ ጄኑዊን የሆነ እውነተኛ ፍቅር በውስጣቸው እየተገለጠ ከዛ በኋላ ጳውሎስ ይናገራል። ማመስገን ብቻ አይደለም፣ ስለ እነዚህ ቅዱሳን ይጸልይላቸዋል። ብዙ ጊዜ ትናንትና እንደነገርኳችሁ የምትጸልዩት በአብዛኛው ሁላችንም ሰዎች ችግር ሲኖራቸው ነው የምንጸልየው። ይሄማ ማመስገን ነው፣ በቃ አለቀላቸው ብለን ነው የምንለው። ግን ጳውሎስ ይጸልይላቸው በመልካም የተጀመረ መንፈሳዊ ህይወታቸው እያደገ መሄድ አለበት። የሚያድግ ነው አጀማመር ዋስትና አይደለም። በቀጣይ የህይወት ዘመናቸው እድገት ከሌለ የሚታየው መልካም ውጤት ሊገታ ሊበላሽ ይችላል። ስለዚህ ጳውሎስ ይጸልይላቸው የሚጸልያቸውን ነገሮች እንመልከት። ስለዚህ እኛ ደግሞ ከሰማንበት ቀን ጀምረን የፈጣሩ ዕውቀት መንፈሳዊ ጥበብንና አይምሮን ሁሉ እንዲሞላባችሁ የለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ከደስታም ጋር በሁሉ ለመጽናናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ ይገባል። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ክብር ለእግዚአብሔር። በዚህ ቦታ ላይ ስንመለከት ሐዋርያ ጳውሎስ እነዚህ የሚናገራቸው ነገሮች ወንጌል ሰምተው ለዳኑ ሰዎች፣ በፍቅር ለተሞሉ ሰዎች የሚለምነው ልመና ሁለት ቃላቶች ነው የሚጠቀሙ። እንደው እዚህ ላይ ስንመለከት አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም ይላል። እግዚአብሔር የተመሰገነ
ኮንቲኒስሊ ይጸልዩላቸዋል።
ከምስጋና ጋር ልመናና ጸሎት ሲያቀርቡላቸው እናያለን። እግዚአብሔር ስም የተባረከ ይሁን። እና በዚህ ቦታ ላይ የምንመለከተው ትልቁ ቃል በጣም ዋናው ግሱን ስትመለከቱ እንዲሞሉ ነው የሚፈልገው። ክርስትና ይጀመራል፣ ነገር ግን እድገት አለ። በክርስትና ክርስትና ከሚገለጥባቸው ነገሮች ክርስቲያኖች ስናድግ ወደ ክርስቶስ ፍጹም ሙላት እንድንደርስ መጽሐፍ ቅዱስ ይናገራል። እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ የሰራልንን ነገሮች ከኃጢአት ሊያድነን እኛን ከአባቱ ጋር ሊያስታርቀን የሰራው ስራ ብቻ ተነግሮን አይደለም፣ ወደ ክርስቶስ ፍጹም ሙላት እንድንገሰግስ መጽሐፍ ቅዱስ ያስተምራል። ብዙ ጊዜ ሳስተምር የምናገረው ነገር አለ። ደቀ መዝሙር ትምህርት ሳስተምር እንዳዘማች ሰዎች እንዲያውቁ በጣም እንዳያሱ፣ ጌታ ኢየሱስ ክርስቶስ ስለ እኛ ሞተ። አያችሁ፣ ጌታ ኢየሱስ ክርስቶስ ስለ እኛ ተነሳ። ጌታ ኢየሱስ ክርስቶስ ስለ እኛ በሰማይ ይማልዳል። ጌታ ኢየሱስ ክርስቶስ ስለኛ በእኛ ውስጥ ይኖራል። ጌታ ኢየሱስ ስለኛ ወደፊት ይመጣል። ክብር ለእግዚአብሔር። ከክርስቶስ ጋር ያለን ነገር እጅግ በጣም ጥልቅ ነው። ዛሬ አንዳንድ ነገሮችን ጌታ አምላክ ፈቃዱ ቢሆን በጥልቀት አብረን እንመለከታለን። ስለዚህ እንዲሞሉ ይፈልጋል። ምንድን ነው የሚሞሉት? የሚሞሉት ደግሞ ምን እንደሆነ ታውቃላችሁ? በመንፈሳዊ ጥበብና አይምሮ ይኖራቸው። ክርስትና በስሜት አይደለም፣ ጥበበኛና አስተዋይ ያደርጋል። እግዚአብሔር አስተማሪ አድርጎ ነው መንፈስ ቅዱስን የሰጠን። ለኤክሳይትመንት አይደለም የላከው፣ ሊመራን ሊያስተምረን ወደ እውነት ሁሉ ሊመራ። እውነተኛ ወንጌል እየተማሩ በትክክለኛ መንገድ ሰዎች ያሉ አስተዋዮችና ብሩህ ሕሊና ያላቸው ይሆናል። ቤተ ክርስቲያን ክርስቲያኖች ሰዎች ተሰብስበው መጥተው ጅዝብ ሲሉ፣ ሞኝ ሲሆኑ፣ ጅላጅል ሲሆኑ እኔ ያስፈራኝ። ዲሴፕሽን የሰይጣን ስራ በቤተ ክርስቲያን እንዳለ ነው ማለት ወገኖች። መንፈሳዊ ነገር ንቁ ያደርጋል፣ ያነቃል። ሰዎች ሌላ ጊዜ የማያስተውሉትን ሁሉ የሚያስተውሉ እንደሚሆኑ ነው የምናየው። ኤፌሶን መጽሐፍ ላይ ሐዋርያው ጳውሎስ ይናገራል። ይህንን ነገር ጳውሎስ ያተረፈበት እንደሆነም እንመለከታለን። ቁጥር 8 ላይ ጸጋውንም በጥበብና በአይምሮ ሁሉ አበዛልን ይላል። ክብር ለእግዚአብሔር። የእግዚአብሔር ጸጋ ወደ ክርስቲያኑ ሲመጣ ክርስቲያኖች ያነቃቸዋል። ተማሪው በትምህርቱ የተሻለ ግሬድ ሊኖረው የሚችል የሚረዳ ጸጋ ይኖረዋል። ክብር ለእግዚአብሔር። ተማሪዎች ድሮ ሳገለግላቸው በነበረበት ጊዜ አንዳንድ ተማሪዎችን ሰይጣን አታካ ልክ ዩኒቨርሲቲ ተማሪዎችን ማገልገል ሲጀምር ከ12 የማንሱ ልጆች ዲስሚስ ሆኑ። ክርስቲያኖች እንዴት ያሉ ክርስቲያኖች! በጣም ደነገጥኩ። ምንድን ነው የሆነው ብዬ እንደዚህ ልጆች ምንድን ነው እንደዚህ ጣላቸው የጥናት ማጥናቸው ነው። ነገር ግን ነገሩ ምስጢሩ የሰይጣን ስራ ሆነ ለባል ክርስቲያኑን የቦዘኔና ያቀረባቸው ለነግራቸዋችን እጅግ በጣም ሲሪየስ ነገር ነው። ከዚህ የተነሳ መንፈሳዊ ውጊያ አስተማርኳቸው። ሰይጣን እግዚአብሔር የሰጣችሁን የመማር እድል ከናንተ ይነጥቀዋል። ጅዝም ያደርገናል፣ ወሬኞች ያደርገናል፣ በየሻይ ቤቱን መለፍለፍ። ክርስቲያን ጊዜው ሊወድ የተማረ ክርስቲያን ጊዜያችሁ ወዱ የተማረ ገና ጥናት ሊያጠኑ ይጀምሩና አፍና ትኩስ ትምህርቱ ሁሉ ሊገባቸው ሲጀምር ሻይ ጠጣ ብድግ ብሎ መሄድ እንዴት ሊገናበት በአፍ ላይ ጀመርኩት ጥናት አላየ ከቶች ጋር ወንድሞች ነው መንፈሳዊ ነው ምንችግር አለ። በመንፈሳዊ ነገር ሰይጣን ያሳስተን ልነግራቸዋቸው እና እንደዚህ ያደረጋቸው ግሬዳቸው እየተበላሸ ፎርስ የሆነ ዊዝድሮል እያደረጉ አንዳንዶቹ ዲስሚስ የሆኑ ነበር። ይህንን ነገር እንዲያብር እንዲታረም ሁልጊዜ ው ሴሚስተር ፈተና ሲሆን በዚያን ዘመን አስተምር ስለ ስፕሪቹዋል ማርፌር አስተምረን ይላሉ። ጥናት ሊጀመር በደንብ ነው ማስተምራቸው የወሰዳ መናፍስታሉ በጨዋታ እያደረጉ እና አንዳንዶቹ ምን ይላቸዋል እውነት ነው ምናላችሁ እኔ እግዚአብሔር ድራማ ተሰራ ብዬ አይደለም ያንንም ማድረገው ነገር ነው ምነግራችሁ እና የወሰዳቸው አዛ ሻሬት ያንን እያሉ ያፏጩ ጊዜያቸው ይጠፋል። ቅድም ሲያጠሩበት የነበረው መንፈስ ሙልጭ ብሎ ይላል አይራ ሰዓት ደርሷል ይላል ራት ይባላል። ከዛ ሌላ ነገር ይመጣል በቃ አንደኛውም ዛሬ ልተኛና ጠዋት ይነሳል እንዲህ እያለ ደግሞ ያላጠና ተማሪ ትምህርቱን ሲያዩ አንድ ያጭለዋል ነው ሚ ያጠና ተማሪ ብቻ ነው ስንቱ ስብስብ እንዳለ የሚገባው ያላጠና በቃ አንዴ ቁጭ ካልኩ ጨርሰዋል አይደለም። እንዲህ እያደረገ ብዙ ክርስቲያኖችን ሰይጣን ያበላሻል። የእግዚአብሔር መንፈስ የወንጌል እውነት ጌታን ማመን ውድ ወገኖቼ ባለ አይምሮ ያለ ክብር ለእግዚአብሔር ባለ አይምሮ ያለ ሞኝ ያለ ፈዛዛ አለ። ብዙ ሰዎች በቤተ ክርስቲያን የሚያሳዩትን ልክ ያልሆነ ጸባይ አትልመዱት። የእኔ ጌታ እያሉ ይፈክራል። የእኔ ጌታ ይላል። እግዚአብሔር ጥበበኛና አስተዋይ ያደርጋል። ስለዚህ ጳውሎስ ምን ያደርገናቸዋል አያችሁት? መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ ይላል። ክብር ለእግዚአብሔር። እየለመነ ይህንን እግዚአብሔር ነው የሚሰጠው። ስለዚህ ክርስቲያን የሆነ ሰው ይህን ሊሰጠን የሚችል መልካም አባት፣ ጸጋውን በጥበብና በአእምሮ የሚያበዛ አባት ካለ ወገኖች ይህን ሁሉ ጸጋ ሊሰጥ የሚችል አምላክ እያለ እንዴዝም ይባላል። እግዚአብሔር ሆይ ለእኔም ይህን ስጠኝ ብላችሁ መጸለ እግዚአብሔር ሆይ ለእኔም ጥበብ ላክ ለእኔም ማስተዋል ስጠኝ ብሎ እግዚአብሔር መማጸን እግዚአብሔር ህሊናችሁን ብሩህ ያደርግላቸዋል። ክብር ለእግዚአብሔር። አንዳንድ ልጆች ማጥናት አቃተኝ ትምህርቱ ሁሉ ቢያለኝ ብለው ስጸልላቸው መጥተው ስጸልላቸው ባይብል ማጠና እስኪመስለኝ ነው የደረስኩት ይላል። ትምህርቱ ሁሉ መጣፈት ጀምሮ እግዚአብሔር አይምሯቸውን ብሩስ ያደርግ። እግዚአብሔር ይህንን ጸጋ ይስጣቸው። ስለዚህ ጳውሎስ ይጸልላቸው ስለ እናንተ ጸሎትን አልተውም ይላል። ለምንድን ነው ይህን ያለው? ብዙ ጊዜ ክርስቲያኖች ለስህተት ነገር አልፈው የሚሰጡት ክርስቲያኖች መንፈሳዊ እድገታቸው ቢጫጫው አስተዋይ አእምሮ ከሌላቸው የእግዚአብሔርን ቃል ፕሮሰስ ማድረግ ካልቻሉ መንፈስ ቅዱስ ሊመራቸው ሊያሳድገው የሚችለውን ነገር ሪሲቭ ማድረግ መቀበል የማይችሉ ከሆነ እድገታቸው ይገታል፣ አፒታይታቸው ይሰፋል። ጥበበኛና ባለአእምሮ ሲሆን የማንበብ የመጸለይ ካሉበት ፈቅ ያለ ከፍ ወዳለ ህይወት የመሄድ ናፍቆት ይኖራቸው። እንዲሁ ዝም ብሎ የሚያድግ እህል እየበላ የሚያድግ ልጅና ማይንዱና አእምሮ የሚያድግ ልጅ የተለያየ ነው። ልጆች እያሉ ፊዚካል እድገት አለ ናቸዋል ፊዚካል ሜንታል ማቹሪቲ አለ ፊዚካል ማቹሪቲ ሜንታል ማቹሪቲ ነግራቸዋል ሶሻል ማቹሪቲ ስፒሪቹዋል ማቹሪቲ ብዙ አይነት ማቹሪቲ አለ። ፊዚካል ብቻ ማቹሪ ያደረጉ ሰዎች ልጅ የሆኑ አዋቂዎች አሉ። ሰውነታቸው የአዋቂ ነው የልጅ ሰው የአይኑ የልጅ አይኑ አላቸው።
በእግዚአብሔር ቤት ረጅም ዘመን የኖሩ ሰዎች አሉ። ወተት ሊጋቱ በሚገባ እድሜ ላይ ናቸው። እንደዚህ የሆነበት ጊዜ አለ። አንዳንድ ሰዎች ፕሮፌሽናሎች ናቸው፣ ተምረዋል፣ ትልልቅ ስራ በኃላፊነት ላይ ተቀምጠዋል። ሶሻል ማቹሪቲ የላቸው። ከሚስቶቻቸው ጋር የሚኖሩበት ቤታቸው የሚኖሩበት ማቹሪቲ የሌላቸው ፕሮፌሽናል ሰዎች አሉ። የሚገርማቸው ስለዚህ እግዚአብሔር ጥበብንና አይምሮ ሲሰጠን ማቹሪቲያችን ኦልራውንድድ እንሆናለን። እግዚአብሔር ያሳድገናል። እግዚአብሔር በሕይወታችን ያለውን ዓላማ የማስተዋል የመረዳት ጸጋ የመቀበል ጸጋ ለመንፈስ ቅዱስ እንድንመች ያደርገናል። ስለዚህ ጳውሎስ ታርጌት የሚያደርገው በዚህ በመንፈሳዊ ጥበብ እንዳይኖሩ እንዲሞሉ፣ ዝም ብሎ ጠብ ጠብ የሚያደርግላቸው እንዲነሰንስላቸው አይደለም፣ እንዲሞሉ ይጸልያል። ክብር ለእግዚአብሔር። በበጎ ስራ ሁሉ ፍሬ እያፈራችሁ ይላል። ውድ የጌታ ልጆች፣ በጌታ ጸጋና ፍቅር እውነተኛ ነገር ነው የምነግራችሁ፣ ክርስትና ለቦዘኔ ህይወት አይሆንም። ክርስትና ዳይናሚክ ነው፣ ኃይል አለበት። ክርስትና ለሰነፍ አይሆንም። ክርስትና ዝም ብሎ አጀዝቦ አይቀመጥም። በጥንት ዘመን ገዳም ሰዎች ሲገቡ ወገኖች እንዴት ኢንዱስትሪየስ እንደሆኑ እንዴት ያለ ስራ እንደሚሰሩ ነግራቸዋለሁ። ስለዚህ ክርስትና ዝም ብሎ በሰገመር የሚያስቀምጥ አይደለም፣ ዳይናሚክ ላይፍ የሚያኖር። ክብር ለእግዚአብሔር። የእግዚአብሔር ስም የተባረከ የእግዚአብሔር ስም የተባረከ። ስለዚህ በውስጣችሁ ውድ ወገኖች ሰዎች ዳቦና ሸለ እየበሉ ወጥና እንጀራ እየበሉ ስንት ስራ ይሰራሉ። እኛ እሱንም እንበላለን፣ የእግዚአብሔርም ኃይል አለ። ከሌላው ሰው ሁሉ የበለጠ ጸጋ አለን። ክብር ለእግዚአብሔር። በሌላ ሰው አይደለም ሜዥር መሆን ያለብን፣ የምንቀበለው ጸጋ እህል የማይሰጠው ኃይልና ብርታት እግዚአብሔር ይሰጣል። ስለዚህ በኃይል ሁሉ እየበረታችሁ በሳምሶን ላይ እግዚአብሔር ኃይል ሲሆን ምን አይነት ነገር እንደሚያሰራው ተመልከቱ። እኛ ላይ ያለው እግዚአብሔር ኃይል ቦዘን እንዴት ያለ ክርስቶስን ሰው አምኖ እንዴት እንዲጅዝብ ብሎ ይቀመጣል። የክርስትና እምነት በበጎ ስራ ሁሉ ፍሬያማ የሚያደርግ ነው። ይሄ እንዲሆንላቸው ይጸልያል። በእግዚአብሔር እውቀት እያደጋችሁ ይላል። ውድ ጌታ ልጆች በጌታ ጸጋ ተቀብለው እግዚአብሔርን አለማወቅ በሰው መንፈሳዊ ህይወት ውስጥ በህብረተሰብ ውስጥ የኪሳራ ሁሉ ምክንያት ነው። የኪሳራ ምክንያት ሮሜ ምዕራፍ አምስት ትመለከቱ የእግዚአብሔር ቁጣ ከሰማይ የሚገለጥበት አንዱና ዋናው ምክንያት ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ኢንፕሮፖርሽን ቱ ዛት አልፈው ይሰጣል። ለማይረባ ይሆ የክርስቲያን መመላለሳችሁ ካሁን ጋር የክርስቲያን ሆናችሁ በዘመን አለ። እግዚአብሔርን ለማወቅ የምናደርገው ናፍቆት የኔና የእናንተን መንፈሳዊ ህይወት የመለካት ባህል። ሰዎች እግዚአብሔርን ባልፈለጉት መጠን መንፈሳዊ ህይወታቸው ዲስትሮይ ይሆናል። ለብዙ አፍራሽ የሆነ ነገር አልፈን እንሰጣለን። እግዚአብሔር ብርቅ ሊሆንብን ይገባል። ክብር ለእግዚአብሔር። እግዚአብሔር ሊርበን ይገባል። እግዚአብሔር ሊጠማን ይገባል። ይህንን አጽናፈ ዓለም የሚታይና የማይታየው ፍጥረት ካለመኖር ወደ መኖር ያመጣ የህይወት ሁሉ ምንጭ እኛን በዘላለም መንግስቱ ሊያኖረን ያለ እግዚአብሔር እሱን ማወቅ ክርስቲያን ካልተራበ ምንድን ነው ሰው ሊራብ የሚችለው? ወገኖች እግዚአብሔርን ማትራቡ ከሆነ ጳውሎስ የሚጸልየውን ጸሎት ለራሳችሁ ጸል እግዚአብሔር ማወቅ ልስታቸው። ይሄ ወሳኝ ነገር ነው። ብዙ ሰዎች በቤተ ክርስቲያን በብዙ ነገር አክቲቭ ይሆናሉ። ሊስን ዋች አውት ዘ ሞስት ኢምፖርታንት ፐርሰን ኢን ዘ ቸርች ኢዝ ጋድ። እግዚአብሔርን ነው ማሰብ ያለብን። እግዚአብሔር የተመሰገነ። ስለ ብዙ ነገር ቤተ ክርስቲያን ስትያዙ እግዚአብሔርን እንዳትረሱት መጠንቀቅ አለባቸው። እግዚአብሔርን ችላ እንዳትሉት መጠንቀቅ አለባቸው። የሃይማኖት ሰዎች ቢዚ ናቸው። መስዋዕቱን ያቀርባሉ፣ ሁሉን ይላሉ። የናዝሬቱ ኢየሱስን ሊያውቁት አልቻሉም። አይገርምም? ሃይማኖት ቢዚ አድርጓቸዋል። ሃይማኖት አላደለም እንዴት ነው? ጠዋትም ማታም በቤተ መቅደስ ስራ በዝቷል። ኢየሱስን አያውቁት። እግዚአብሔር ይሄንን ይሰጣቸው በዚሁ ቀን እንዲያድጉ ጳውሎስ ይጸልያል። እግዚአብሔርን ማወቅ ለክርስቲያን እጅግ በጣም በጣም አስፈላጊ ነገር ነው። ስለዚህ በሕይወታችሁ ስትጸልዩ ከልመና ያለፈ የንስጠኝና እርግኝ ከሚል ያለፈ ጸሎት ከምትጸልዩት ሴንትራል ጸሎት ውስጥ አንዱ ይሄ መሆን አለበት። እግዚአብሔር የተመሰገነ ነው። እነዚህ ክርስቲያኖች ጥሩ ክርስትና ጀምረዋል። በጥሩ ሁኔታ ሊሄዱ የሚችሉበት የእድገታቸው አቅጣጫ ላይ ግን መስመር ሊይዙ የሚገባው ነገር ጳውሎስ በጥበብ በመንፈሳዊ ጥበብና በአይምሮ እግዚአብሔር እንዲሞላባቸው በበጎ ስራ ፍሬያማዎች እንዲሆኑ በእግዚአብሔር እውቀት እንዲያድጉ ይናገራል። የእግዚአብሔር ስም የተባረከ። የአንድ ሰው ቤተክርስቲያን ውስጥ መንፈሳዊ ማቹሪቲ መለካት ያለበት ያ ሰው በቤተክርስቲያን ውስጥ ያለውን ሶሻል ኢንተራክሽን አደረ መታየት አለበት። እግዚአብሔርን በሚያውቅበት እውቀት ነው መታየት አለበት። እግዚአብሔርን የሚያውቁ ሰዎች ለቤተክርስቲያን በረከት ይሆናሉ። እግዚአብሔር የተመሰገነ። ከደስታ ጋር ሁሉ በመጽናት ለመታገዝ እንደ ክብሩ ጉልበት መጠን በኃይል ሁሉ የበረከታችሁ ይላል። እግዚአብሔር ኃይል ካልሰጠን ክርስትና ለሚያውቃችሁ ክርስትና በሰው ኃይል አይኖርም። እግዚአብሔር ኃይል እንዲሰጣቸው ይጸልይላቸዋል ሐዋርያው ጳውሎስ። በቅዱሳን ርስት እንድንካፈል ያበቃንን አብን እያመሰገናችሁ ሕይወታቸው በምስጋና የተሞላ እንዲሆን ይለምንላቸዋል። እግዚአብሔር የተመሰገነ። በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። እግዚአብሔር እንለምናለን። የጠራን ጌታ አለ። ለሱ እንደሚገባ ሰዎች አንድ ቦታ ላይ አፍታ ቢጠሩ ለተጠሩበት ነገር የሚገባ ነገር ሆኖ ይሄዳል። ሰርግ ተጠርተው ከሆነ ለሰርግ የሚሆን ልብስ ይለብሳሉ። ለምረቃ ቦታ ተጠርተው ከሆነ ለምረቃው ቦታ የሚሆን ሁኔታ ያደርጋሉ። እንደሄዱበት ቦታ አስፈላጊውን ነገር እንደሚያደርጉ ሁሉ እኔና እናንተ በዚህ በሰማያዊ ተስፋ በተሞላ የተጠራን ሁላችን ለጠራን ጌታ ለሱ በሚገባ ሁኔታ እንድንመላለስ እግዚአብሔር ይፈልጋል። ይህ እንድናስተውል እግዚአብሔር ይርዳል። ክብር ለእግዚአብሔር። እንደሚገባ ትመላለሱ እንድናምና ሊስን ወገኖች፣ ይሄ ስፒሪቹዋል አዌርነስ የሚጠይቅ ነገር ነው። ይህን ትምህርት አድርገን እንድናልፈው እንችላለን። እኔ ጌታ የጠራኝ ሰው ነኝ፣ ለሱ እንደሚገባ መመላለስ አለብኝ። አሜ ኮልድ ፐርሰን የተጠራው እግዚአብሔር የተመሰገነ። ሰማያዊ በሆነው ጌታ ሰማያዊ ተስፋ የተቀበልኩ ለሱ እንደሚገባ ሆኜ መመላለስ አለብኝ የሚል ልቦና ሊኖረን ይገባል። አቋም ሊኖረን ይገባል። እግዚአብሔር የተመሰገነ ነው። እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አረገን? አፈለሰን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ከጨለማህን ስልጣን ከሰይጣን አገዛዝ ነፃ ወጣ። በጣም ብዙ ሰዎች በጣም ኢንትረስቲንግ ነገሮች እናያለን በቤተክርስቲያን። ይሄ ከርስ የሚባል ትምህርት አለ። አንዳንድ ሰዎች ብሬክሱ የሚያመጣ ጸሎት ስፔሻል ጸሎት ሁሉ እንደሚለማመዱ ይናገራሉ። የሆነ ብሬክሱ ይላለው ቃላቶቹ ጋር ሆኖች ራሳቸው አዲስ ነው መንፈስ ቅዱስ የሰጣቸው ይመስላል። የሆነ ጨለማ ስልጣን አዳነን ብሎ እንደው ድንባይ ልመት ይሄዳ አዳን ምድሩ ሌላ ምፈል ሌላ መረሚ ሰው ከዓለሙ መድኃኒት ከናዝሬቱ ኢየሱስ ውጭ ከጨለማ ስልጣን ጋር ማን ነው ምፈል? ማን ነው ምፈል? ውድ ወገኖቼ ይህንን ቃል እያዳመጣችሁ ለራሳችሁ ውሰዱት። ክብር ለእግዚአብሔር። አንዳንድ ሰዎች በጣም የሚታደሩት ነገር አለ። የዳሩት ወንጌልን መገብ ሲገባቸው በሰው ችግር ላይ ስፔሻላይዝ የማድረግ ስጦታ ሰይጣን ይሰጣቸዋል። እና ሚኒስትሪዎች በጣም ቢልድ ያደርጋሉ። ከእንደዚህ ያለ ጉዳይ በአሜሪካ ሀገር 1992 በሄድኩበት ጊዜ የሆኑ ፓስተሮች ማቃቸው ገንዘብ ከፍለውን የሚሄዱበት ሴሚናር ነበር። ፕሮግራም እዛ ይዘው ይሄዱ እና እዛ ሄደን ኢነር ሂሊንግ የሚባል አዲስ ከካናዳ የመጡራቸው አሁን እየሰ እንትን እያለ ነው እንጂ አንዳንድ ቦታ ግን አለ ይላሉ። እና
ኢነርጂ ግን በቃ ብራንድ ኒው የሆነ አዲስ መገለጥ በቃ
እና ፓስተር ሁሉ ተሰብስቦ ይሄ አንዳንድ ነገር በውስጡ መቼም ሰው ራሱን ካዳመጠ ይገራጭ ሰው ራሱን ካዳመጠ ምንም አታውቀው ነገር ማለት ነገር ቢሆን ካለከናጭ አይደለም የራሳችሁ እንዳዳመጣችሁ እና መናፍስቶች የሚያርጉት ነገር ራስን መርምሬ ነው መርምሬ መርምሬ ማለት
አፍሪካን አሜሪካኖች በኖሩ ማሳያቸው
እንደ ልጆች እንደሆነ ማለት ነው። ክብር ለእግዚአብሔር።
ለምን ነው ልጅ ነው?
እንደ ልጆች እንደሆነ ዘ ከህግ በታች ይቶ ከህግ በታች ያሉትን ይወጅ ዘን ልጆች ስለሆናችሁ እግዚአብሔር አባባት ብሎ የሚጮህ የልጅ መንፈስ በእናንተ ላከ በውስጣችሁ በልባችሁ ውስጥ ላከ። ክብር ለእግዚአብሔር። ስለዚህ የመንፈስ ቅዱስ የመጀመሪያው ሚሽን ባንድ ክርስቲያን ይወጡ ውስጥ ባንድ ሰው ይወጡ ውስጥ ያንን ሰው ምን ማረግ ልጅ ማረግ ከልጅነት የበለጠ ነገር ነቢይ ያደረጋቸው አይደለም። መንፈስ ቅዱስ የመጀመሪያ ሚሽን። ፓስተር ወንጌላዊ ያደረጋቸው አይደለም። ዘማሪ ያደረጋቸው አይደለም። በምድር ላይ ሌላም ነገር ብትፈልጉ እሱ አይደለም። የመጀመሪያ ነገር ልጅ ነው ያደረገ። ክብር ለእግዚአብሔር። ስለዚህ ኃጢአታችንን የኢየሱስ ክርስቶስ ኃጢአት የማስወገዱ ነገር ከሰራ ነው ኃጢአት የሚያልፍ እኛ ልጆች የሚያረግ ጸጋን የተቀበልነው። ለዚህ ነው ወደ ፍቅሩ ልጅ መንግስት የፈለሰ። እግዚአብሔር ስም ነው ኪሩ። ይሄ ፍቅሩ ልጅ ማነው? የቆላሲስን ሰዎች በዚህ ጉዳይ ላይ የሚያስተምራቸው ትምህርቶች ሰፋ አረጓለሁ የሚለው ከዚህ በኋላ ያለው ሀሳብ ነው። በዚህ ቦታ ላይ ኢየሱስ ክርስቶስን ማንነቱን ይናገራል። ትናንትና እንደነገርኳችሁ የቆላሲስ ሰዎች ብዙ ትምህርቶች አሉ። በመላእክት አምልኮ ላይ ተመሰረተ የሰውን ህይወት ያሻሽላሉ የሚባሉ ሚስጥራዊ እውቀት በማወቅ የሚገኝ ጥቅም እንዳለ ከአምላክ ኢንፎርሜሽን አገኘን የሚሉ ነቢያቶችን ልምምድ ሁሉ ያለበት ከተማ ነው። ነገር ግን ኢየሱስ ክርስቶስ በቂ እንደሆነ ምንም ተጨማሪ እንደማያስፈልግ ሊያስተምራቸው የኢየሱስን ታላቅነት ይነግራቸዋል። ኢየሱስ ይሄ ያመናችሁት ጌታ፣ በወንጌል የተሰበከላችሁ ጌታ፣ ሰማያዊ ለሰማያዊ ተስፋ ያበቃችሁ ጌታ፣ ቤዛነትን የኃጢአት ስርየትን የሰጣችሁ ጌታ፣ ወደ መንግስቱ ያፈለሳችሁ ጌታ ማን እንደሆነ ወቁ ይላቸዋል። ማን ነው? የማይታይ አምላክ ምሳሌ ነው። እግዚአብሔር የማይታየው አምላክ በአካል ቢገለጥ ጌታ ኢየሱስን ደቀ መዛሙርቱ አብን አሳየን ብለው የጠየቁበት ጊዜ ነበር። አብ ቢገለጥ ይኸው እኔን እያየኝ እስከዛሬ አታገኙም ያለ የእግዚአብሔር የማይታየው አምላክ ቃልም ስጋ በሆነበት ጊዜ ተገልጧል በሚታይ ሁኔታ። ክብር ለእግዚአብሔር። የዕብራዊ ጸሐፊ ምዕራፍ አንድ ላይ ሲናገር ልዩ በሆነ መንገድ ኢየሱስ ክርስቶስን ይገልጠዋል። በዚህ ቦታ ላይ ልዩ የሆኑ ገለጻዎች አሉ። የዕብራዊ ጸሐፊ ከስምንት የማያንሱ መግለጫዎች ስለ ኢየሱስ ይናገራል። ነቢያቶች ትንቢት ሲናገሩ እግዚአብሔር በጥንት ዘመን የተናገረው በነቢያቶች ነው ይላል እና በብዙ አይነት በብዙ ጎራና ነው የተናገረው እና በህን በላይ በተለያየ አይነት መንገድ ተናግሯል እግዚአብሔር። ነገር ግን በልጁ ግን በዘመን መጨረሻ ለኛ ተናገረ። ብዙ ጊዜ ዕብራውያን ስናጠና በልጁ የተናገረው መልእክት ምንድን ነው? በነቢያት በብዙ አይነትና ጎዳና ተናገረ። በልጁ የተናገረው መልእክት እስኪ ንገሩ ይላል። ምን ይመስላችኋል? በልጁ የተናገረው መልእክት ምንድን ነው? መልእክቱ ልጁ ራሱ። ክብር እግዚአብሔር። ኢየሱስ ራሱ ወንጌል። ሐዋርያቶች ሲሰብኩ ኢየሱስ ስለሰራው አይደለም የሚነግሯቸው። ስለሰራው እንኳን የጻፍንበት ምክንያት እርሱ የእግዚአብሔር ልጅ እንደሆነ እንድታምኑ ነው ነው የሚሉት። የምናምነው እሱ እንደ መላእክቶች መልእክተኛ ሆኖ አይደለም የመጣው። የምናምነው የእግዚአብሔር መልእክት እሱ። ክብር ለእግዚአብሔር። ስለዚህ በዚህ ቦታ ላይ ምን ይላል? የማይታይ አምላክ ምሳሌ። ይህንን በምስጢረ ስጋዌ ትምህርቱ ስንመለከት ኢየሱስ በአካለ ስጋ በሰው ባህሪ ቢገለጥም መለኮትነት ባህሪ አለው። ዮሐንስ በወንጌሉ ቃል በመጀመሪያ ነበረ፣ ቃል በእግዚአብሔር ዘንድ ነበረ ይላል። ስለዚህ ዓለም ሳይፈጠር በፊት መጀመሪያ የጀመረ ጌታ እንደሆነ ይነግረናል። ቃል ያ መጀመሪያ የጀመረው ሁሉን የፈጠረው ሁሉ በእርሱ የሆነው ቃልም ስጋ ሆነ ስለሚል በዚህ ቦታ ላይ ምን ይላቸዋል? ይሄ ኢየሱስ ያመናችሁት ጌታ የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በማን ተፈጥረዋል? በእርሱ
ገብርኤል፣ ሚልኪያኤል፣ ሱራፌል፣ ኪሩቤል የማናቃቸው እልፍ አላፋት መላእክቱ
በእርሱ ተፈጥረዋል።
በእርሱ መፈጠራቸው ብቻ አይደለም፣ ሁሉም ነገር የተፈጠረው ለእርሱ ነው። በእርሱ ለእርሱ በርስቲ በሰማይ በምድር ያሉት ግን ሚካኤል የማን ነው? የእሱ ነው። ገብርኤል የማን ነው? የእሱ ነው። ሰማይ ምድር የማን ነው? የእሱ ነው። አንተ የማን ነህ? የእሱ። እኔ የእሱ። ሁላችን የእሱ። ሁሉ ለእርሱ በእርሱ ተፈጥሯል። ክብር ለእግዚአብሔር። እግዚአብሔር ስም የተባረከ። የዳናችሁበት ጌታ ሌላ ምስጢር አለ፣ ሌላ እውቀት አለ፣ መላእክቶች አሉ የሚሏችሁን አትስሙ። ይሄ ጌታ ትልቅ ጌታ ነው። እግዚአብሔር የተመሰገነ። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። ቆም ብላችሁ ተመልከቱ። ስለ ፈጣሪነቱ ይነግረናል። ሁሉ ለእርሱ በእርሱ ተፈጥሯል አባባል እንዳይመስላችሁ። ቲንክ አስቡ። ለማን የተፈጠራችሁ? ለሀገራችሁ አይደለም፣ ለእናታችሁ አይደለም፣ ለአባታችሁ አይደለም፣ ለእግዚአብሔር ለኢየሱስ። ክብር ለእግዚአብሔር። በፈጣሪነቱ ኦቡን ያደረጋቸዋል። አንድ ልጅ ሁልጊዜ ምሳሌ ያደርገዋል። ጀልባ ሰራ። ያቺን ጀልባ ሰርተዋት ሲጫወትባት ውሃ ውቅያኖስ አጠገብ ጋ ማዕበል ይዞበት ሄደ። ሊያገኛት አልቻለም። ማዘን ከለታት። አንድ ቀን በአንድ ከተማ ውስጥ ሲሄድ የሚሸጥ የሚተለጥፈውባት እሷን አያል ቴ የሌዳቶን አለገባና ሲያል እሷ ነች። አገላፈጣ የኔ ነው እንዳይ ምንም ማስረጃ የለ። ስንት ነው አለ። ገንዘቡን ሰጥ ነገሩት። ከዛስ? ገዛት። አንቺ ጀልባ ስንት ጊዜ ነነሽ? ሁለት ጊዜ ነነሽ። መጀመሪያ ምን አደረኩሽ? ሰራሁሽ። ሁለተኛስ? ገዛሁሽ። በዚህ ቦታ ላይ እኔና እናንተን የተቤዠን ያዳነ ያት ያስተረቅ ያደረገን ፈጣሪያችሁ ነው ይላቸው። ፈጣሪያችሁ ነው። ዝም ብሎ አዳኝ አርጋችሁ እንዳትወስዱ። የፈጠራችሁ ነው። የፈጠራችሁ ደግሞ ዝም ብሎ የራሳችሁ እንድታደረጉ አለን። ለሱ ነው የተፈጠራችሁ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ ይህ ሁሉ የፈጠረው ጌታ ያሳለ። ከዛ ምን ይላል? ሁሉም በእርሱ ተጋጥሟል። ይህን ቃል ብዙ የመጽሐፍ ቅዱስ ተማሪዎች በተለያየ መንገድ ያውቃል። እና ዩኒቨርሱ ፍጥረቱን ሁሉ ማጋጠም የሚያጋጥም አድርገው የሚተረጉሙ አሉ። ከቤተ ክርስቲያን ጋር አያይዘው የሚያጋጥሙ አሉ። የማጋጠሙ ስራ ነገር ግን ሁሉ በሱ ሁሉም በሱ ተጋጥሟል የሚለው አጽናፈ ዓለሙን ሰስቴን አድርጎ የሚያኖር ስም እግዚአብሔር ስም የተባረከ። መሬት ምን ላይ ነው ቆመች? ምን ላይ ነው ቆመች? አንዳንድ የባለማወቅ እኮ ጸጋ አለ። ምን ላይ ነው ወገኖች? መሆነ ጸጋ እኮ ምድር ስትናወጥ ልባችን እንዴት እንደሚናወጥ አይደል? በምን ላይ ነው ቆመች? በዚህ በአጽናፈ ዓለም ውስጥ ያሉት ሽው የሆኑት ፍጥረታቶች እንደው ከቦታው አንድ ኮከብ ቢመጣ አንድ ተወርዋሪ ሚቴዎር ቢመጣ ስጋ ወደፊት እንዴት ነው የምንከላከለው? ማለት ድንጋይ አለ ስም ባይ ኮከብ እንዳለ ቤት የሚያካክል በእኛ ጋር ከመጣ እዛው እንዳለ እንዴት ነው የምንመጣው? እያሉ ጥናት ያጠናል። በጣም ያሰጋል። ነገር ግን አጽናፈ ዓለሙን በስልጣኑ ቃል ደግፎ የያዘ ስ ፈጥሮ የተው ይቻል ሁሉን በስልጣኑ ቃል ምን የሚያደርግ የሚደግፍ ይህን ቃል ሳጠናው ዱሮ ልጆች እያለን ስክሪፕቶ ላይ እያደረግ የምንጫወትባል ነገር አለ። ትጫወታላችሁ እናንተ? እንደዛ እንደዛ የሆነ ምን የኮባ ፍሬ ታውቃላችሁ? እንደዛ ስክሪፕቶ ላይ ፒክ ስክሪፕቶ ላይ አድርገን ትንትና ትንሳፈፋለች። አድርጋችሁ ታውቃላችሁ? የተንትነ እና ፒክ ስክሪፕቶውን አውጥተን እዛ ጫፏ ላይ አድርገን እንጫወት ድቦ ዳደራለን። ማን በትንፋሹ በአየር ላይ ለረጅም ጊዜ እንደሚያቆማት እያና ትንሳፈፋለች። ይህ ሁሉ አጽናፈ ዓለም በምኑ ነው ኢየሱስ ደግፎ ያዘ? በስልጣኑ ቃል። ክብር ለእግዚአብሔር።
አንድ ፖሊስ ኦፊሰር ትልቅ ትራክ ቢመጣ ሌላ በጥንቹ አይደለም ያቆመው፣ በምኑ ነው ያቆመው?
በፖሊስ ስልጣን ነው ያቆመው። ኢየሱስ በስልጣኑ አስናፋሪ ሁሉ ለደገፈ።
ክብር ለእግዚአብሔር ይሁን።
ሁሉም ደግሞ በተፈጠረበት ፐርፐዝና ዓላማ እንዲኖር የመጠበቅ ኃይል ያለው ሁሉን የሚያያይዝ። ስለዚህ ማንን ነው የምትፈልጉት? ማን ነው ልዩ ሚስጥር ትምህርት አድርጎ የሚያቀርብላችሁ? ከሱ ውጭ ማንን ትፈልጋላችሁ ነው የሚላቸው የቆላሴስን ሰዎች። ሁሉ በሱ ተቃጥሉ። የእግዚአብሔር ስም የተባረከ። ይህን ሚስጥር ሰፋ አድርጌ ላሳያችሁ ፈልጋለሁ ብያለሁ እና ይህን ስንመለከት አንድ ሚስጥር ልንገራችሁ። ጌታ ኢየሱስ ክርስቶስ ፈጣሪ መሆኑን እዚህ ላይ ይናገራል። ቅድም ደግሞ እንዳየነው በቁጥር 13 እና 14 ላይ ምን መሆኑን አይተናል? አዳኝ መሆኑን አይተናል። ፈጣሪ አለ። በፈጣሪነት ሁሉን ፈጣሪ፣ ሁሉ ለሱ የተፈጠረ ኮራ ብሎ መቀመጥ ሲገባ እንዴት አዳኝ ሆነ? ሁሉን ለሱ በእርሱ ፈጥሮ ለእርሱ የፈጠረ ነው። ኮራ ብሎ መቀመጥ ሲገባው ሰው ሆነ፣ አዳኝ ሆነ። ሰው የሆነበት ሚስጥር ለምንድን ነው? ለምን ሆነ? ውድ ወገኖች፣ ይሄ እጅግ የሚያስደንቀኝ ነገር ነው። ለእኔ ሁልጊዜ በብዙ አይነት መንገድ ይህን አስተምሬዋለሁ፣ ሰብኬዋለሁ። በልባቸው እንዲቀር በብዙ ትዕግስት እንድታዳምጡ ይፈልጋል። ጌታ ኢየሱስ ሰው የሆነበት ሚስጥር ከሰው ያለፈ ጉዳይ። ክብር ለእግዚአብሔር ይሁን። ኃጢአት ወደዚህ ዓለም የገባው በመልአክ በሰይጣን አማካኝነት ወደዚህ ዓለም ገብቷል እና ኃጢአት እንዴት እንደገባ በአይነ ህሊናችን እንመለከት። እግዚአብሔር በአምሳሉ ሰውን ፈጠረ። የፈጠረውን ሰው ነፃ ፈቃድ ሰጠው። የህይወት ዛፍ አለች፣ የእውቀት ዛፍ አለ። ሰው የህይወትን ዛፍ ከመብላት ይልቅ የእውቀትን ዛፍ ማግኘት ፈለገ። ሰው እግዚአብሔር ሳያስፈልገው ያለ እግዚአብሔር ምን ሆነ ተብሎ ሰይጣን እንደ እኔ ትሆናላችሁ አይደለም ያለው፣ እንደ ማን ትሆናላችሁ ያለው? እንደ እግዚአብሔር ትሆናላችሁ። በእውኑ እግዚአብሔር ከገነት ዛፍ ሁላችሁ ብሏለን? ሔዋን ስትነግረው ስትመልስለት አትሞቱም እንደ እግዚአብሔር መልካምና ክፉ የምታውቁ እንደሆነ ስለሚያውቅ ነው። ሰይጣን የዲሞክራሲ አስተማሪ ነው። ፍጡራን ሁሉ በመብታቸው ለራሳቸው ቢኖሩ ደስ ይላል አይደል? ፍጡር ለፍጡርነቱ ሲጋለጥ የሚመጣውን ጣጣ አላወቅም። ፍጡር ለፍጡርነቱ ሲጋለጥ የሚመጣው ጣጣ ኃጢአት የሚያመጣ ነው። ስለዚህ የሰው ልጆች ፈጣሪ የሚወዳደሩት እንደሱ ሊሆኑ እንደሚችሉ አሰቡ። ውድ ወገኖች፣ ፈጣሪን ስናስብ እህል ውሃ ከሚያስፈልገን ባለፈ ነገር እግዚአብሔር እንድናስበው ይገባል። እግዚአብሔር ህይወታችን ነው። እግዚአብሔር ክብራችን ነው። እግዚአብሔር ሁለመናችን ነው። እግዚአብሔር ካለን ከሚኖረን ከምንኖርበት ከአየሩ ከመሬቱ ከሁሉ ይበልጣል። እግዚአብሔር ሌላ ግለሰብ ፓርትነር አይደለም። እኔ ሄልዚና ኖርማል ሆኜ ለመኖር ሕያው ሆኜ ለመኖር የተፈጠርኩበትንም ዓላማ ለማወቅ እግዚአብሔር ያስፈልገኛል። ስለ እግዚአብሔር ማወቅ አይደለም፣ እግዚአብሔር ያስፈልገኛል። ነገር ግን ሰይጣን ያለ እግዚአብሔር ለሚኖር ፍጡራዊ ህይወት ሰው እዚህ ላይ አዳኝ ፈጣሪ ነው የተባለው ኢየሱስ ክርስቶስ ሰው የሆነበትን ሚስጥር እንድትረዱ ጌታ ኢየሱስን የምታምኑበትን እምነትና ከእሱ ጋር የምትኖሩትን ነገር አስተካክላችሁ እንድታዩ ይህንን ነገራችሁ። ስለዚህ ፍጡር ለፍጡርነቱ ተጋለጠ። መጽሐፍ ቅዱስ እኛን ሲገልጠን ከፍጥረታችን የቁጣ ልጆች ነበር። እግዚአብሔር የሌለበት ነገር ሁሉ የእኛን ተፈጥሮ ትታችሁ ምድር ራሱ ሰው እግዚአብሔር የሌለው ስለሆነ ጥገባው ያለ ማንነትን ብሎ እግዚአብሔር ለቀቀን። እኔ በራሴ ኖራለሁ ብትሉ የሚገጥማችሁን ኪሳራ ፍሩት። ዴንጀረስ ቾይስ። አይሚድ ጋር እግዚአብሔር ሆይ ለምን ትተውኛለህ? ያላንተ ምን ሆናል? አልችልም ማለት መቻል አለበት። እግዚአብሔር ያስፈልጋል። እግዚአብሔር የሚያደርግልን የሚሰጠን እግዚአብሔር ለኛ ለሩባችን ማጣፈጫ ማሳመሪያ ማሰር አትለምን ወገኖች? እንደዚህ ያለ ነገር እግዚአብሔርን ለምን አንተ ነው ይሄንን ምኞት ነው የሚጠቀመው። እግዚአብሔር ካንተ ወደ ማን ይሄዳል? ብሉኝ ብትልም እንበላለን። የህይወት እንጀራ ላይ ብትልም እንበላለን። ያበላውን እንጀራ እየፈለጉ በሰራው ታምር የተከተሉት ማንነቱ ሲያቀርብላቸው ተሰጠ። ባይ ወይ እግዚአብሔርነቱን ላልፈለጉ ሰዎች እድል አይሰጥም። እናንተ ምን ትፈልጋላችሁ ብሎ ለተመዛሙት ጠየቀ። ወዴት ይሄዳል? ይሄን ባካችሁ ባትሰናከሉ አለ። እግዚአብሔርነቱን ለድርጅቱ አቀ አዳም በመረጠው ብቻ ለፍጡራዊ ማንነቱ ተሰው። በዚያ ህይወት የሚኖረውን የጨለማ ህይወት የሰው ሁሉ ልጅ አይቶታል። እኔ በብዙ የህይወት ደረጃና ኑሮ ያሉ ሰዎች አይቻለሁ ወገኖች። እከሌን ያድርገኝ እኔ ምንም ይሁን እከሌን ስጠኝ እንደብላቸው አትበሉ። አንዳንድ ሰዎች በጣም እግዚአብሔር አንድ ሰው የሰማሁት ምስክርነት አለ። ከብዙ ጊዜ በኋላ የሚያውቀው ወዳጁን አገኘ። አግኝቶት እያለ አያለው በቃ ዝቦን ያለው ታሉና ተገባበዙ። እና ያ ጋባዡ ወደ አንደኛው ወዳጁ የነገረኝ ሰው ነው። እቤቱ ሲሄድ አለ ልዩ ቤት ነው የሚኖር። እኔ ጫማ የለውም ፈራዋል። መሬቱ ማለት ምንጫፉ ነው። እንዲህ ወንድም ከሌ እግዚአብሔር ማልኮ የለም አልኩት። አዎ ወንድም ከሌ እግዚአብሔር እንደተነባረቀ ይገባል። ይሄ ቤት የማን እንደሆነ ታውቃለህ? የከሌ ቤት ነበረ። ሲቪል ፋይልስ ከሌ ልናጠና ስንመጣ እንዳንዴ ሰርቪስ ቤት ውስጥ እንሆናለን። ቤቱ ላይ እንጂ እግዚአብሔር አንዳንድ ትባጥቃ እኛን ታስቆዝማለን እያለ ተስፋል። ይህንን ቤት የገዛችው ሴት ሚስኮና ተሰጠችኝ። አሁን እዛ ቤት አለው ያ ህይወት የለም። ቤቱ ግን አለ መገናላቸው ይሲ ዘርፊ ምስክ
እግዚአብሔር ለሰው ያስፈል እግዚአብሔር ያስፈልጋል።
ስለዚህ አዳምና ሔዋን በፍጡራዊ ማንነታቸው ተጋለጡ እና እንዴት እንደሚኖሩ የኃጢአትን ምስጢርና ሁኔታ ተመልከቱ። ኤፌሶን ምዕራፍ ሁለት ላይ ይህ ሰይጣንና ፍጡራን እንዴት እንደሚወዳጁ አስተውሉ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነዚህም በእነርሱም በዚህ ዓለም እንዳለው ኑሮ በዚህ ዓለም ያለው ኑሮ ተመልከቱት። በማይታዘዙትን ልጆች ላይ አሁን ለሚሰራው መንፈስ አለቃ ያን አዳምና ሔዋን ከገነት ያወጣው እንደሆኑ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። እስቲ እናንተና በሚመለከት ነው የሚናገረው። እንደ ሰይጣን ፈቃድ የተመላለሳችሁት ፈቃዱ ቴ እያገኛችሁ የት ነው የሰይጣን ፈቃድ የሚገኝ? ባየር ላይ ስልጣን ያለው አለቃ ፈቃድ በፊት ተመላለሳችሁ ይላቸዋል። ኤፌሶን ሰዎች አርም ማለት ነው። እኛ ሴጣን ጋር ሚቆየድና ላክም ሊሉ ይችላል። እኛ ሴጣን የሚባል ነገር አላቅም የምነካ ጳውሎስ ሊሉት ይችላል። ሰይጣንና እናንተ የምትወዳጁበት መወዳጃ እኛም የተወዳጀንበት ልንገራችሁ ምን ይላል ቁጥር ሶስት በእነዚህም ልጆች መካከል እኛ ሁላችን እናንተ ብቻ ልላችሁ የስጋችንንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት ምን እናደርግ ነበር? እንኖር ነበር። ፍጡር በፍጡራዊ ነገር ውስጥ ሲኖር ስጋው የሚጠይቀውን ልቦናው የሚፈልገውን ከራሱ ከውስጡ የሚበቅለውን ፍላጎት እያደረገ ነው የሚሄደው። ፍጡር ለፍጡራዊነቱ ሲጋለጥ የስጋውን አፒታይት ለጠየቀው ሁሉ ይገዛል። የስጋው ፍላጎት ነው። እንጀራ የመጀመሪያው መሰረታዊ ፍላጎት ለአንድ ራሴ ለዚህ ቻንድ ራሴ
ዋስትና ለመስጠት ፍጡር ሁሉ የሚኖረው ለዚህ ነው። ለዚህ ነው የተፈጠረው። ሁሉን በእርሱ ሁሉን እርሱ የፈጠረ ሰው እኔን በእርሱ ያደረገ ፈጣሪ ሰው ለፈጣሪያችን ሙታን እግዚአብሔርን ባለማወቅ በበደላችንና በኃጢአታችን ሙታን ሆነ። ስለዚህ ኢየሱስ ክርስቶስ ይሄ ሁሉን የፈጠረ ሁሉን ለራሱ የፈጠረ አምላክ እኛን ያዳነበትን ሚስጥር ተመልከቱ፣ ሚስጥር ተመልከቱ። ሃይማኖታችንን ሰማያዊ ያደረገው ተስፋችንን ሰማያዊ ያደረገበትን ሚስጥር ተመልከቱ። በእንደዚህ ያለ ሁኔታ የሚኖሩ የሰዎች ልጆች ከዚህ ፍጡራዊ ነገራቸው ወጥተው በቀኝ በቀኝ አልፈልገው ነው ወደ ነበሩበት ሊመለሱ አይችሉም። የሞራል ቼንጅ የአስተሳሰብ ለውጥ በፍልስፍና በላይፍ ስታይል ቢለወጡ ቢቀየሩ ጉልቻ ቢቀየር ወጡ እንደሆነ ምንም አይጣፍ የእኛ ይዘናል እኛ ወኛው። ስለዚህ ፍጡርን የሚለውጥ ማለት ሰው ቢማር ቢሻሻል እውቀት ቢኖር ስልጣኔ ስልጣኔ ሰውን እንዴት ጉዳ አደረገ? በፈጣሪ ፈንታ የተፈጠረውን እያመለኩ እያገለገሉ
ለማይረባ አይምሮ አሳቸው ሰጣቸው።
እኔ ማሳቹሴት የሚባል ሀገር 6 ዓመት ነው ያለው ቦስተን። በዚያ አካባቢ የሚኖሩ ሰዎች ጌይ ፕራይድ ብለው ይወጣል። ጡት መያዝ ያርገው የሴት ጸጉር አርገው ወንዶቹ ይወጣል። እዚህ መጽሐፍ ቅዱስ ላይ የምታየው አሳፋኝ የዛን ቀን ምድሪቱ መከራ ነው። ፖሊሶች በግርብ እየሄዱ ሴኪሪቲ አይቆጣጠሩ በፈረስ ነው የሚሄዱ። ከግርግሩ ብዛት ስንት ኢንቴሌክቹዋል እግዚአብሔር ለማወቅ ባልወደዱት መጠን በስጋቸው ውስጥ ያለው ፍላጎት ዋይድ ለሆነ ነገር እኔ እንደዚህ ያለ ቦታ ላይ ሁሉን የማቀውን ያነበኩት ለቁሰቱ መናገር ፈራኝ። የተማሩ አዋቂ የሚባሉ ሰዎች የሚሰሩት አሳፋሪ ነገር እነሱን ያርገኝ አትበሉ ወገኖች። ዶክመንታሪዎች በዩቱብ ላይ የተለቀቁ ስንት አሳፋሪ ታሪኮች አሉ። አዋቂ ሰዎች እግዚአብሔር ለሰው ጤና እግዚአብሔርን አቶ ሰው በመማሩ በመሰልጠኑ በመሻሻል ለውጥ ይመጣለና ነው። እግዚአብሔር ወደሚገባው ቦታ ወደ ፍጡር መመለስ አለበት። መዳን ቸርች መምጣት አይደለም። መዳን መዝሙር መማር አይደለም። መዳን መጽሐፍ ቅዱስ ማነበብ አይደለም። መዳን እግዚአብሔርን በሰው ሕይወት የሚመልስ ጸጋ ነው። ክብር ለእግዚአብሔር። ፈጣሪያችን ጋኛ ልንመጣ ስላልቻለን እኛም ወደ እሱ መመለስ ስላልቻለን እሱ እኛ ጋር መጣ። ሲመጣ እንደመላክ አለ የኔና የእናንተን ከእግዚአብሔር የለየን ሰይጣን እያስፈራራን የሚገዛው እኛ ለኃጢአት የምንሸነፍበት ተፈጥሯችን ገንዘብ አደረገ። እኛን ካለመኖር ወደ መኖር ያመጣን እኛን ሆነልን። እንደ ኢየሱስ የሚወዳችሁ የለም። ማንም ሰው እናንተን ሆኖ ነውራችሁ አይሸ እናታችሁ አባታችሁ የሰራችሁትን ነገር እያናደዳችኋቸው ነው የሚያድኗችሁ። እሱ ግን የኔና የእናንተን ወራዳ ማንነት ለእግዚአብሔር ያልተገዛንበትን የጠላቶችን ባህሪ ገንዘብ አደረገ። ምን አይነት ፍቅር እንደሆነ ይህንን መረዳት ማን ይችላል? ማን ሜዥር ማድረግ ይችላል? ከሰማይ ሰማያት ከክብሩ ወረደ የባህሪያን መልክ ያዘ። ይህንን ሲያደርግ ዓላማው እኛ ብቻ አይደለም፣ ሰይጣን ላይ ታርጌት አድርጓል። ሞት በሚባለው ነገር እግዚአብሔርን ባለመታዘዝ በምንሞተው ሞት ላይ ማስፈራሪያ እያደረገ የሚያሰቃየን ሰይጣን። ስንት ሰዎች ለሰይጣን ይገብራሉ፣ ስንት ሰዎች ሰይጣን እንዳይገላቸው ይፈራሉ። አሜሪካን ሀገር ሆነው አጋንንት የቤተሰቦቻቸው ቃልቻ መንፈስ የሚያስጨንቃቸው ሰዎች አሉ። አሜሪካን
ያለ መታደል እንዳይመስል አጥመለም ብራለ ስራቸው ሽቶላ
ሽቶ ይልካሉ ገንዘብ ይልካሉ ምን ይላሉ ይያዛቱ ባጭ ያስፈራው ባጭ
ወውነት
ከታብ ምናምን አንጠርጥሮ ማይሰለ ስለዚህ መናፍስቶች ጫጣሎች ናቸው እነሱም እግዚአብሔር ስለሌላቸው ሰው እግዚአብሔር ስለተለየው ወራዳ ነው ለይወታል ሆነ ቢሰጥ መናፍስቶቹ ያለ እግዚአብሔር አይኖሩም ስለዚህ ያለ እግዚአብሔር በሚኖሩት ህይወት ውስጥ ጫጣሎች ናቸው ሰይጣን መስለስ ነው ባይ ሰይጣን ያላቸው ነገር ፕሪስክራይብ ያደረገው ሳደርጉ ይያላጋ ያጣፋ ነው ይገላጭ
የሰይጣን አገልጋይ ሆኖ ጤናማ ሞት አይሞተስም
ለቃልቻ መዝሙር እየተዘመረ ሲሞት ያን ያን ሰምቻለሁ ክርስቲያን ብቻ ነው ሲሞት የሚዘምርለት ክብር ለእግዚአብሔር
ስለዚህ ኢየሱስ ክርስቶስ እኔና እናንተ ጋር ነው ማንም ማለት ማድናቸው በመከራ ላይ እማድናቸው በትምህርት አይደለም እማድናቸው በምን ማለት ነው ዘሬና ሚራክል ሰርቻ አይደለም እኔ ህይወት ሆነላችሁ
ክብር ለእግዚአብሔር ሁሉ ጊዜ በሬዶ ብዙ ጊዜ አስተምረዋለሁ ሰፊ በሆነ ትምህርት አብራችሁን በሉት የእርሱን ለእኛ ሊያደርግ
የእርሱን ለእኛ ሊያደርግ
የእኛን ለእርሱ አደረገ
የእኛን ለእርሱ አደረገ
ክብር ለእግዚአብሔር ስለዚህ ኢየሱስ ህይወት ህይወታችንን ይሆንልን ኢየሱስ ክርስቶስ የኔና የናንተ ማለት ገንዘብ አይደለም ሞታቸው ሞቴ ነው በዚህ ስጋ የሚሰቃዩት ስቃይ ሁሉ በራው ሸከሙ ከዚህ በኋላ እነሱ የተረቱበት ይሄ ስጋ ሊገዛቸው በማይችል ሁኔታ በኔ ህይወት ኃይል ይኖራል
ክብር ለእግዚአብሔር
በእኔ ህይወት ኃይል
አድርጌ አስነሳሁት
ያንን ስጋ ገንዘብ አደረገ ክብር ለእግዚአብሔር ብዙ ትምህርት ያለው ብዙ ምስጢር ያለው ስንቱ ንገራቸው እና ኢየሱስ ገንዘብ አድርጎ በዚህ ስጋ እኛ ኃጢአት እየሰራን እየበደልን ብንሞተውን ሞት እሱ ምንም ኃጢአት ሳይሰራ ሞተ ክብር ለእግዚአብሔር ሞተ የስጋችን መሞት ያለበትን ሞት በበደል የሚሞተውን ሞት እሱ ሲሞትልን ሁለት አይነት ነገሮች ነው የሞቱ ሞቱ ምስጢሩ ብዙ አንደኛ በኃጢአታችን ምክንያት የምንሞተውን ሞት ስለሞተ በኃጢአታችን ምክንያት ሞቷል የእሱ ኃጢአት የለበት
ነገር ግን በኃጢአት የሚሞተውን ሞት ኢየሱስ ለኃጢአት ነው
ይሄን ወደፊት እንማራለን ባጢያት የሚሞተው ሞት ለምን ነው የሞተው ለኃጢአት ሞትና ባጢያት ሞት ልዩነት አለ ባጢያት የሚሞት ሁሉ ሞት ይቀራል ለኃጢአት የሞተው ኢየሱስ ክርስቶስ ክብር ለእግዚአብሔር
ስለዚህ ጌታ ኢየሱስ ክርስቶስ ሞቶ ሲነሳ ምን ነው ታቃላችሁ ያ የተነሳበት ህይወት ኃይል በአካለ ስጋው
ከድንግል ማርያም በነሳው በዚያ ስጋ ውስጥ ያ ስጋ ሊኖረው የሚችል የህይወቱ ገደብ እስከ ሞት ድረስ ነው አለቀለት ደሙን አንጠፍጥፎ መስቀል ላይ በቃው ተብሎ ተቀበረ የእግዚአብሔር ስም ተባረከ ኢየሱስ እንደሞተ የሚያምን የማያምን ሰው አይደለም
ሞተ ኢየሱስ
ከዛ በሞተው በዛ በሬሳው ኢየሱስ አካል ላይ እግዚአብሔር የህይወትን አዳኛችን ፈጣሪያችን የነበረው አዳኛችን
በፈጣሪነት ሲፈጠር ፈጣሪነቱን ጠብቆ በፍጡርና በሱ መካከል ገደብ አብጅቶ ነው የፈጠረው
በአዳኝነት ግን አንድ ሆነ አዳኝ ሲወለድ ግን አንድ ሆነ ዕብራውያን መጽሐፍ እኔ ከጊዜ አንጻር ነው ቢሮቱ የምነግራችሁ ቆላሴ ሲጨርስ ስለመጡ ቢሆን ምዕራፍ 2 ላይ ተመልከቱት እንዴት አድርጎ ወደ ታሰበልን ነገር እየመለሰን እንዳለ ምዕራፍ 2 ቁጥር 5 ስለ እርሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለም ነገር ግን አንዱ በአንድ ስፍራ ሲናገር ታስበው ዘንድ ምንድን ነው ሰው ምንድን ነው ፈጣሪ ሆይ ታስበው ዘንድ ቦታ ተሰጣው ዘንድ ሰው ምንድነው ለምን ይሄን አለ? በእውነትም ከባድ ያገኘ ነው። እኔም እንደማይቀው
የናዝሬቱ ኢየሱስ ሰው ምንድነው ላንተ እንድታረግለት ወይስ ትጎበኘው ዘንድ የሰው ልጅ ምንድነው አንተ ጉብኝት ልታረግለት? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና ምስጋና ዘውድ ጫንህለት፣ በእጆችም ስራ ሁሉ ላይ ሾመህ፣ ሁሉም ከእግሮቹ በታች አስገዛለት። ይሄ ታስከው አለ ሰው በነቢያቶች በአይነ ህሊናቸው ውስጥ መንፈስ ቅዱስ ቴሌስኮፒክ በሆነ ቪዥን እግዚአብሔር ለሰው ያለውን ዓላማ እያዩ ይህንን ተናገሩ። ሁሉም ከእርሱ በታች ባስገዛ ጊዜ አልተገዛለት ምን አቸው? አሁን ግን ሁሉም ለተገዛለት ገና አናይም። ነፋሱ ቤት ያፈርሳል፣ ጎርፉ አጥመን ብሎ ይጥለናል፣ በሽታ ይገለናል፣ በመኪና አደጋ፣ በአውሬ ፍርሃት፣ በምንም እንኳን እንገዛለን። እኛ ራሳችን ባሪያዎችን ሆነን የምናየው በተፈጥሮ ስናይ ነገር ግን እና አብራችሁ ይመሩት በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ሁለት አናይምና እናየዋለን። አናይም ለእኛ እናያለን በሱ። ይገርማል። ለእኛ ሊታይ የሚገባው አልታይ የተባለው ሊታይ ያልተቻለው እሱ ጋር ይታያል። ለምን? ብዙ ልጆችን ወደ ክብር ሲያመጣ፣ ሃሌሉያ! ብዙ ልጆችን ወደ ክብር ሲያመጣ አያችሁት? የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ሆነ ለእርሱ ተገብቶታል። አብራችሁ ይበሉ። የሚቀድሰውና የሚቀደሱት አንድ ናቸው፣
አንድ ናቸው።
ሞታችሁ ሞቷል፣ መከራችሁ ተቀብሏል። እንደኔና እንደናንተ ተረታ ተጠምቷል። ሰው ሆኖ በሰው አካል ተመላልሷል። ተረግዞ ተወልዶ አድጎ ሞቷል። ኢየሱስ አንድ ሆነ። ክብር ለእግዚአብሔር። እኛ ጋር ሊታይ የሚገባው የማይታየው ነገር እሱ ጋር ይታያል። ሰማያዊ ተስፋ እሱ ጋር ነው። ክብር ለእግዚአብሔር ይሁን። ሰማያዊ ተስፋ። የእግዚአብሔር ስም የተባረከ እግዚአብሔር ስም የተባረከ። ስለዚህ ኢየሱስ ክርስቶስ በሞቱና በትንሣኤው የሰራቸው ስራዎችን ስንመለከት የዲያብሎስን ስራ ሊያፈርስ እግዚአብሔር ተገለጠ ይላል ዮሐንስ በመልእክቱ። የዲያብሎስ ስራ ምን ነው? የዲያብሎስ ስራ ኃጢአት ነው። ኃጢአት ምን ነው? ሰው ያለ እግዚአብሔር ከመኖሩ የተነሳ የመጣ ውድቀት ነው። እግዚአብሔር ልጅ ኢየሱስ ክርስቶስ ሰውን ከኃጢአትነት አዳነ። ለኃጢአት በኃጢአታችን የምንሞተውን ሞት ለኃጢአት ሞቶ ትንሣኤና ሕይወትን አመጣ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ እዚህ የቆላሲስ መጽሐፉን ስትመለከቱት ይሄ ሰማይና ምድርን የፈጠረው ጌታ ይላል ቆላሲስ ላይ። እርሱም የአካሉ ማለት የቤተ ክርስቲያን ምንድን ነው? አካሉ ክብር ለእግዚአብሔር። ከድንግል ማርያም የነሳው አካል ውስጥ የገባው ኢየሱስ ለሰው አካል እንግዳ አይደለም። እንደኔና እንደናንተ ያሉትን ወንጌሉን ሰምቶ ያመኑትን ሁሉ አካሉ ያደርጋል። እኛ በሊኖር የሚችልበት ጸጋ አለው፣ ልብ አለው። ክብር ለእግዚአብሔር። አካላችን ባዕድ አይሆንበትም። በሰው አካል ውስጥ መኖርን የቻለ ጌታ ነው። የመጨረሻው አዳም ሆኖ የሰውን ታሪክ ለውጦልናል። በእኔና በእናንተ ማንነት ውስጥ ራሱ መግለጽ ይችላል። የእግዚአብሔር ስም የተባረከ። ስለዚህ ቆላስይስ የአካል ማለት የቤተክርስቲያን ራስ ነው። እሱም በሁሉ ፊተኛ የሆን ዘንድ መጀመሪያ ከሙታን በኩር ነው። እግዚአብሔር ሙላቱ በእርሱ እንዲኖር በእሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ሚስጥር 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 አስተውሉ፣ ነግራችሁ በጣም ሲሪየስ ነገር። ብዙ ሰዎች ኢየሱስ ያደረገላቸውን ነገር መስቀል ላይ ይሄን አርገዋል፣ ይሄን አርገዋል፣ ይሄን አርገዋል፣ ይሄ ከተደረገ አምኛ ይሆናል ይላል። ብዙ ጊዜ የኪሳራ ወንጌል ስተቱ እዛ ላይ ነው። ብዙ ጊዜ የኪሳራ ወንጌል ሰባኪዎች ችግር ላይ የወደቁት እዛ ላይ ነው። ከህግ እርግማናቸው ነው። ስለዚህ ሀብታም መሆን አለብን ይላል። በዚህ ምድር ላይ በቃ መኪናውን ቤቱን ሁሉ መንዳት አለብን። በሺ በሺ ነው የሞተው። በዚህ ነገር ነው የሞተው። እኛ ለእኛ ተመርኩ ልንድን ኃጢአት የሰራን ምንድንሆን ከእግዚአብሔር ተለይተን እኛ ለእኛ በመኖር ህይወት ውስጥ የከሰርን ሰዎች ነን። እኛን ከእኛ አንድሮ ለራሱ ያኖረ ነው እንጂ ለእኛ ምኞት ሊኖርልን አልሞተም። ይሄ የጨለማው ወንጌል ነው። ሁለተኛ ቆሮንቶስ ምዕራፍ 5 የጨለማ ወንጌል ነው። ሊሆን አይችልም። ይሄ ሊሆን አይችልም። ኢየሱስ የሞተውን ሞት በእንደዚህ ሁኔታ መተርጎም ብዙ ኪሳራ ለቤተ ክርስቲያን ቀውስ ያመጣል። ምዕራፍ 5 ላይ ተመልከቱ ቁጥር 14 ይህን ስለቆረጥን አብራችሁ በሉ የክርስቶስ ፍቅር ግድ ይለናልና።
የክርስቶስ ፍቅር ግድ ይለናል።
አንዱ ስለ ሁሉ ሞተ።
አንዱ ስለ ሁሉ ሞተ።
እንግዲያስ ሁሉ ሞቱ።
እንግዲያስ ሁሉ ሞቱ።
በሕይወትም ያሉት ስለነሱ ለሞተውና
ስለነሱ ለሞተው
ለተነሳው እንጂ
ለተነሳው እንጂ
ወደፊት
ወደፊት
ለራሳቸው እንዳይኖሩ
ለራሳቸው እንዳይኖሩ
ስለ ሁሉ ሞተ።
ስለ ሁሉ ሞተ።
የእግዚአብሔር ስም ብሩክ ይሁን።
አሜን።
የዚህን ጌታ ሞትና ትንሣኤ የሰራውን ስራ በዚህ ምድር ላይ ለምትኖሩት ለማቴሪያል ኑሮ ለቅራቅቦ ኑሮ ብታደርጉ አብዳችኋል፣ አብዳችኋል። ሰይጣን ይነቅፋችኋል። በዚህ ውስጥ ቅድስና የለም። በዚህ ውስጥ እግዚአብሔር ማክበር የለም። በዚህ ውስጥ ቀማኛ ትሆናላችሁ። በወንጌል የሚዘርፉ ዘራፊዎች ትሆናላችሁ። ወንጌሉን ለመመዝበሪያ ለማታለያ እንጠቀምበታለን። ኢየሱስ የሞተው በዚህ ምድር ላይ እኛ ዘናጭ ኖሮ እንኖራለን። ኢየሱስ የሞተው እኛን ከኛ ላይ ያለ ክብር ለእግዚአብሔር። ሰይጣን እንደ እግዚአብሔር ትሆናላችኋል። ማንም የሆነ የለም። ሞት በላያችን ሰለጠነ፣ ኃጢአት ተገዛ፣ የስጋችን ባሪያ ሆነ። ጌታ ኢየሱስ በሞተው ሞት እኛን ከኛ ያለ እግዚአብሔር ስም የተባረከ ነው። የሚገዛንን ስጋና ኃጢአት ያሸነፈልን ጌታ ለዚህ አልሞተም። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። በእሱ የተገኘው ተስፋ ሰማያዊ ነው። ወደ ሰማይ የሚወስድ ነው። ከእሱ ጋር የሚያያዝ ነው። ገላትያ ምዕራፍ 3 ምዕራፍ 5 ላይ ተመልከቱ ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምን አረጉ? ሰቀሉት። መስቀሉ የመለያ ቦታ ነው። ጦርነት ተካሂዷል። ሰዎች ከእግዚአብሔር ተለይተው ከሚኖሩበት ዓለም የሚሰናበቱበት፣ ከኃጢአት የሚሰናበቱበት፣ ከስጋቸው ከነምኞቱ ከሚሰናበቱበት መስቀል ነው ኢየሱስ መስቀል። የዚህን የመስቀሉን ፍሬ እንደገና ለስጋ ምኞት ማዋል እብደት ነው። ትልቅ ኪሳራ ነው። አትለከፉ። በእንደዚህ አይነት ነው አትለከፉ። በዚህ ነገር ያተረፉት ይህን እየሰበኩ የምዕመናንን ኪስ የመዘበቡ አገልጋዮች ናቸው። እኔ የምኖርበት በነበረ ሀገር ሞሪስ የምሎ የሚባል ሰባኪ አለ። እዚህ ሀገር ምን መጥቶ ሆነ ሐዋርያት አርጎ ሾሞ ሄዷል። ሰዎች እንደዚህ በፊት ሞሪስ የምሎ እኔ በ1992 ቴሌቪዥን ላይ ነውት እና ምን ሆኖ ሞሪስ የምሎ ሳይ አንድ ሰው ጋብዞ ኢንተርቪው እያደረገ ስለ ኤንድ ታይምስ ይናገራል። ዋሌት አንድረን ነበር አለ። መጽሐፉን በነጻ ሰጣላቸው አለ። አድራሻችሁን ስጡ አለ። እንዴት ያለ ደግ እግዚአብሔር ሰው ነው አሎ። ተስፋ ይባላለ ዋልኩ። ገና ከኢትዮጵያ መምጣቴ ነው። ስሜን በስነ ስርዓቱ አይደምጡኝም። ተስፋዬ ብለው ደብዳቤ ይልኩን ጀመር። አድራሻ ከሰጠ በኋላ የሚላክልኝ ፖስታ በሙሉ ይሄን ያህል ብር ላክ ይላል። ለካ አድራሻ ለማግኘት ነው። ይህን መጽሐፉ ፖስታው መጽሐፉ መጣ ብዬ ባየ ቁጥር ገንዘብ ላክ፣ ገንዘብ ላክ፣ እሰጣለሁ። ማጭበርበር ይላቸው እንዳደለ ሊዘርፉ ነው እኮ አልኳቸው። ነግ ወድጄ እንደመስላቸው እንዲኬት ነው ጣሌ ለኝ ያኔ 7 ዶላር ነበር ፖኬት ኮን የማገኘው በወር ሰባቱን አርመን አረጋታለሁ። እንስታን እንዴት አርገስ ካና ካቴ ሞሪሴሩ ሎላከሊ ለምዳብ እንደውስም ባስቀምጠው ጥሩ ነበር። ያንዳንዱ 10 ዘመዶችን በዚህ ደብዳቤ ላይ ስማቸው ጻፈ። ለእያንዳንዳቸው ገንዘቡን አመረሳሁት መጠኑን ይሄን ያህል ዶላር አርገላክ። እኔ ሞሪሴሩ ሎ ኢየሩሳሌም ሲጄ ጸልይላችኋለሁ ይደናሉ። ዝግዝግ ወንጌል ይየምረው ወድጄና ይመስላችሁ ኢየሩሳሌም ለዘመዶቼ ያልጋሉ ሰጥቼው ኢየሩሳሌም ጸልዩ የሚሉት መዳን ወዴት ይወስላችሁ? ወደ ሞሪሴ ወደ ከተማ የሞተላችሁ ኢየሱስ ሰማይ ይወስላችሁ እየቻለ ወዴት ነው እሱ? ደግነት ወደ ኢየሩሳሌም ወደ
ምን አይነት ክሬዚ
እነዚህ በመልካም ጌታ የተቀበሉ ሰዎች ሊሆኑ ይችላል። ገንዘብ ያሳከራቸው ክርስቶስን መስበክ ትተው ገንዘብ 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 አዘኑ። በጣም አዘኑ። ከዛ በሌላ ጊዜ ልጁ የሚያጋጣሚ ሳይ
በክሬዲት ካርድ ክፈሉ ይላል።
ስቱ ይላል በክሬዲት ካርድ 18% ኢንትረስት ሬት 20% ኢንትረስት ሬት ክሬዲት ካርድ ወገኖች ሰሙ። ገንዘብ ከሌለ በ18% ስት ይሉታል። ይህን ስታረቅ እዳ ሁሉ ይሸፈንላል ይላል።
ቬሳል በጣም ቬሳል
ውድ ወገኖች ፕሊዝ ፕሊዝ አስተውሉ። እኔ ብዙን ያጠንቁት ይሄ ነገር የብልጽግና ወንጌል የት ሆናል የሚባለው የጠቀመው ይህን ህዝብ ሰርቁ ሰዎች አነሳሱ ራሱ ታሪኩን ልንገራችሁ።
ብዙ አገልጋዮች ያገኙት አገልግሎት ያመጣው የገንዘብ ብዛት ምን እንደሚያደርጉ ይቸገራል። እግዚአብሔር በልዩ መንገድ ይሰራ ነበር። ሰዎች ይፈወሱ ነበር። ገንዘብ ይገባል። ምን ያልኩት ይህን ገንዘብ
ቴሚስቶቻቸው ምንም መሰለት አለባቸው። ገንዘብ አለ የአሻንጉሊት እንዳይመስሉ ምን እንዳዩ እንዴ ነው መንፈሳዊነትና ነገሩን ገንዘቡ በዛ ከተጠቀሙበት አለማዊ ያደረጋቸው እግዚአብሔር በምድር ላይ ደስተኞች እንድንሆን እንቀል መቀየር ጀመሩ። ሚስቶቻቸው አሻንጉሊት መምሰል ጀመሩ። እነሱም ልብስ በልብስ መኪና በመኪና ምን በምን የሰመር ቤት ታርቤት አይሮፕላን ምን ያሉ እንዳይጠየቁ ሰው እንዳይጠይቃቸው አላለም። ሞራል ኮሽነሪ የሆነ ነገር ማለት ነው። እንዳይታይ ኮስ መፈጠር አለበት። እግዚአብሔር ባለጠጋ ያደረገን ነው። መንግስተ ሰማይ በረከቱ እዚህ ጀምሯል። መንግስተ ሰማይ ወደዚያ መጡ። ጠቅላላ ጠየቁ። ቀስ በቀስ ገንዘቡ ዲማንድ እያደረገ መጣ። ሚኒስትሪ ሰፋ። ሜጋ ሚኒስትሪ ዲማንድ ያደረጋ። ሆስፒታል የከፈቱ፣ ትምህርት ቤት የከፈቱ፣ የሬዲዮ ቴሌቪዥን አገልግሎታቸው ሰፕላይ ማግኘት እንዴት ያገኙ ስቱ ይሰጣቸዋል። ስቱ ይሰጣቸው ክሪኤቲ የሆነ ጂኒየስ የሆነ ምን በወንጌል ላይ የተመሰረተ ፈንድሬይዚንግ ሲስተም እንገራቸው። በአንዳንድ ፕሮግራሞች ላይ ፈጽሞ የእግዚአብሔር ልጅ ስሙን ሳጠሩት ገንዘብ ብቻ ተሰብኳል። ኢየሱስ የሞተው ለዚያ አይደለም። እግዚአብሔር እናንተን ኑሯችሁን አይባርክም? ይባርክ ይችላል። ነገር ግን ኢየሱስ የሞተው ገንዘብ እንድታገኝ ማለት ነው። መኪና እንድትነግሩ አይደለም። ቤተ መንግስት እንድትኖሩ አይደለም። ለምንም ለእነዚህ ነገሮች አይደለም። እንዴት ነው እግዚአብሔር የሚባርከኝ? እግዚአብሔር ባስቀመጠኝ በሚያኖረኝ ቦታ እንደ ጥሬ ይባርከኛል። ጥሬ የምባረከውን በረከት ይወስናል። ጥሬያችን የምንሄድበትን ጎዳና ይወስናል። ዮሴፍ ለባርነት ተሸጦ ነው ወደ ተጠራበት ቦታ ሄደው። ሙሴ ከክብር ቦታ ነው ተዋርዶ ወደ እግዚአብሔር ጥሪ የገባው። ጥሬያችሁ በጥሪ ነው የምትኖሩ። የተጠራችሁበት ጥሪ አለ። እግዚአብሔር ይወጣችሁ ይሳ። አንዳንዶቻችሁን እግዚአብሔር መንግስት ባለስልጣን ሊያደርጋችሁ ይችላል። አንዳንዶቻችሁን እግዚአብሔር የተለያየ በምድራችሁ ላይ ብዙ ኢንፍሉዌንስ ልታመጡ ሊያደርግ ይችላል። አንዳንዶቻችሁን እግዚአብሔር ዝቅ ያለ ቦታ ላይ ያኖራችሁ ይችላል። ከፍታ ላይ ያለው ዝቅታ ላይ ያለው ሁሉም የርስት ብድራት ይቀበላል። ባሪያ ሆኖ የሚኖር በዚህ ቆላሲስ ላይ ተመልከቱት እንዴት እንደሚኖር። ቆላሲስ ምን እንደሚል ምዕራፍ 3 ቁጥር 23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። ለባሪያዎች ነው የሚናገረው። ከጌታ የርስትን ብድራት ምን እንድትቀበሉ ታውቃላችሁ። የለም አንተ ባሪያ አይደለም፣ ኮንፌሲት ፖስፌሲት እያሉ አስተናገሩ። ባለበት ቦታ በታማኝነት ብትኖር ብትሰራ፣ ብድራት በሰማይ ነው። ወንጌሉ የሰማይ ተስፋ የሰጠ ብድር አለ። ግን ስትኖር ባሪያም ሁን ምንም ሁን የምትሰራውን ስራ ሁሉ ለእግዚአብሔር ክብራል፣ ለጌታ ምትኖራል። ለጌታ እንደሚገባ ሆነ ተመላለስ። ብድራት የደሞዝ አይደለም። ብድራት መኪና ጥራቅም አይደለም፣ ቤት አይደለም፣ ትዳር አይደለም። ብድራታችን ሰማያዊ ስ ክብር ለእግዚአብሔር። በጥሪያችሁ ትባረካላችሁ። እግዚአብሔር ስምሩት። እኔ የተለያየ ፌዝ ውስጥ ላይፍ ውስጥ አለፍ ያለ እዚህ ሀገር ኖሮ የነበረበትን ቤት ብሩ ያቀ ምበለው አልጋ ላይ ነው፣ ምጠጣው አልጋ ላይ ነው፣ ምጸልየው አልጋ ላይ ነው፣ ማተማው አልጋ ላይ ነው። ወንበር ገዝቼ እንካ ብትሉ የሚቀመጥበት ቦታ የለ። እግዚአብሔር ያን ጊዜ የባህር ቀኝን ባርኮት አሜሪካን ሀገር አላየሁት። ጥሪ ነው እዛ ያዘ። አነባለሁ፣ እጸልያለሁ፣ ቅራቅሞ የለም፣ ምን የለም፣ ግራ የለም፣ ቀኝ የለም። መጽሐፍ ጸሎት፣ መጽሐፍ ጸሎት፣ ጥሪ ነው። እኔ አንዳንድ ጊዜ ሰዎች የጸሎት ርሳሉ ወገኖች አሉ ጸልሉኛል እና እኔ እንደ ጌታ በቃ መቼ እንደሚጎበኝ በዚህ ጉዳይ እንዲጎበኛ መጽፋሉ እኔ እንድናገር እንዲላሉ እኔም ቤት ፈልገ ስለ ቤት ይጸለያል፣ ስለምን ይጸለያል። ማጥቆ ደብተር አለ ሰኞ ፕሮግራም ይባላል ማገለግላቸው ይመዝገብልኝ ይላሉ፣ ያስመዘግባሉ። እኔ ምንም ማጽፍ አቃቃት ልቤ ምንም እንዳልተቸገረ በሆነ ቤተ መንግስት እንደሚኖር ሙሉ ሰው ኢየሱስ ጣፋጭ ነው። በቀራቅንቦ ውስጥ ተቀላቅሎ የሚመጣ ሪሴፕት አይደለም። ኢየሱስ ብቻው ጣፋጭ ነው። እግዚአብሔር ክብሩ ሲገልጥ አንዳንድም ቤተ መንግስት አካባቢ ሰው ግርግር ያለበት ቆይ ደህና ቦታ ተመረጠ ቦታ ነው። እዛ ውስጥ ነው የሚገለጠው። በረሃ ቦታ ቁጥቋጦ ውስጥ የጌታ መወለድ የሚያበስሉ ለእረኞች በሌሊት የሰው ክብር የዚህ ዓለም ነገር ለእግዚአብሔር ክብር ስለማይመች የዚህ ዓለም ነገር ከሌለበት ተራ የሚባል ቦታ እግዚአብሔር ይገለጣል። የእግዚአብሔር ጣዕም አሁን ለማወቅ መኪና ያስፈልግም፣ ወፍራም ደሞዝ አያስፈልግም፣ ጥሩ ቤት አያስፈልግም። የእግዚአብሔርን ጣዕም ለማወቅ እግዚአብሔር ነው የሚያስፈልግ። እግዚአብሔር ስም የተባረከ። ስለዚህ እነዚህ ነገሮችን ማስተዋል አለባቸው። ኢየሱስ የሞተውን ሞት እኔና እናንተን አካሉ ያደረገበትን ሞት የዳናችሁበትን ደህንነት ወገኖች ለማቴሪያል ነገር የሚያደርግ ልክፍታ ወንጌል የበዛበት ጊዜ ነው። ብታሙ ባታሙ እግዚአብሔር ይመስላችሁ። እንዲህ ባለ መንገድ የሚሄዱ ሁሉ በሞራል ውድቀት፣ በኮራፕሽን ንገራቸው፣ በብዙ መኒ ኢንቨስትመንት ለብዙ ችግር ይጋለጣል። የሚያጋለጣቸው እንደሆነ ንገራቸው። በራሱ ኮራፕት ሲስተም ውስጡ ስላለው ዲቶሪየት የሚያደርግ የሚፈርስ ባህል ቤተ ክርስቲያን ይህንን ላጥፋ ብላ ሳት ማንደር የለባት ራሱ ያጠፋቸው። የዘላለም ሕይወት የማይጠፋ ሕይወት ያለው ኢየሱስ ብቻ ነው። ክብር ለእግዚአብሔር። ስለዚህ ይህንን ነገር ወገኖቼ እንድትረዱ ይገባል። ፈጣሪያችን ሆኖ የተገለጠው ኢየሱስ ሁሉን በራሱ ሁሉን ለራሱ የፈጠረው ጌታ ክብር ለእግዚአብሔር ነው። የኔና እናንተ አዳኝ ሆኖ ሁሉን የሚያጋጥም አስታራቂ አዳኝ ሆኖ ጌታ የዳ ያዳነ የእኛን ማንነት ገንዘቡ አድርጎ ገብርኤል፣ ሚካኤል፣ ኤንጅል መጥቶ ቢያድናችሁ ሜሴንጀር ሆኖ መጥቶ ነው የሚያድናችሁ። ሲመጣ ወይ በሚያስፈራ በመልአክ ክብር ወይም ሰው መስሎ ሰው መስሏችሁ ተስተናግዱት በሚችሉ መልክ መልአክ ይታያችኋል። የእግዚአብሔር ልጅ ኢየሱስ ግን ለዘላለም ፍጹም አምላክ ፍጹም ሰው ሆኖ ሰውና እግዚአብሔር ምን ያህል እንደተጣጣቁ ለማየት ኢየሱስን ማየት ነው። ከድንግል ማርያም የነሳውን ያንን የሰው ልጅነቱን ባህሪ እንደ ልብስ አላወለቀው። በጣም ብዙ ሰዎች ብዙ ስህተት ለሚወድቁት መስቀል ላይ ኃጢአት ያመጣውን ችግሩን አስወግዶ ከእኛ የራቀ ይመስላቸዋል። አይደለም አይደለም፣ በተወጋው እጆቹ ተነስቷል። በተወጋው ጉሙ ተነስተዋል። ክብር ለእግዚአብሔር ነው። ከደመቀ መዛሙርቱ ጋር ዳሱን ብሏቸው በሚዳሰስ አካል በክብር ተነስተዋል። ያ ሞቶ የተነሳው ጌታ ሃይማኖታችን ክርስቶ ጀማረግ ተስፋ ሰጥቶ፣ ስለዚህ ቆሮንቶስ ምን ይላል? በዚች ምድር ብቻ እግዚአብሔርን ተስፋ አድርገን ከሆነ እምነታችን ምስኪኖች ነው። ምስኪንነት እየሰማባሉ ጊዜ ይቸግር እግዚአብሔር በብዙ ባለጠግነት እንዲጎበኛችሁ ትፈልጋላችሁ? እግዚአብሔር በእምነታቸው የተደነቀው በዚህ በምስኪን ለማኝ እምነት ከእግዚአብሔር ባገኙ ሰዎች እግዚአብሔር አይቀርም አይደለም። እግዚአብሔር አምላካቸው ተብሎ የማያፍርባቸው ሰዎች እንደማን ነው ታውቃላችሁ? የፍጻሜ ዘመን እምነት ተስፋቸው ከሩቅ እያዩ የሚሳለሙትን ነው። አምላካቸው ተፍሎባት እዚህ ምን ላይ ላለ ለቅራ ግንቦ እንደ ለማ ቤተክርስቲያን ዙሪያ እንደሚሄድ ሰው ለሚለምኑ አይደለም። እግዚአብሔርን ሰዎች ማመናቸው ክቡር ሆኖ የሚቆጠረው በሚራክል ተፈውሻለሁ በማለት አይደለም። ነገር ግን ውድ ወገኖች ሁሉን እያጡ የፍየል ጌጦ እየለበሱ በምድረ በዳ እየተቅበዘበዙ በዋሻ ውስጥ እየተቅበዘበዙ የእግዚአብሔር ሰዎች የኖሩት ይሁን ያ እግዚአብሔርን ያስከብራል። አንድ ክፍል አንብላችሁ ጨርሳ። ክብር ለእግዚአብሔር። ዕብራውያን ምዕራፍ 11 ተመልከቱት። ተስፋችን ሰማያዊ የሆነውን መጽሐፍ ቅዱስ የሚለውን ተመልከቱት። እኔ አይደለሁም ይህን የምለው። ቁጥር 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው ምን አዩት? ተሳለሙት፣ በምድሪቱም እንግዶች መጻተኞች እንዲሆኑ ምን አለ? ታመኑ። መጻተኝ ያደረጋቸው እምነታቸው ምስኪን እምነት አይደለም ያላቸው፣ ባለጠጋ እምነት ነው ያላቸው። እምነታቸው ቴሌስኮፒክ በሆነ ቪዥን እግዚአብሔር የሰጣቸው ከሩቅ እያሉ እየተሳለሙ ሲያመልኩ እናያለን። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና። እነዚህ በብሉይ ኪዳን ሆነው ነው የሚያዩት። እኛ በአዲስ ኪዳን ቅርብ ነን ለዚች ከተማ። ክብር ለእግዚአብሔር። ያን የወጡበትን ሀገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠው እርሱ ምን አይነት ሀገር? ሰማያዊ አገር። ምን ያደርጋል? ሰማያዊ ሀገር ምን ያደርጋል? መጽሐፍ ቅዱሳችሁ አታውቁ? ምን ይላል? ይናፍቃል። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ ምን ያደርጋል? ከተማን አዘጋጅቶላቸዋልና። የሚያሳፍር እምነት አትለማመዱ ወገኖች፣ የሚያሳፍር እምነት አትለማመዱ። እነዚህ ቅዱሳን ከሩቅ ሆነው እግዚአብሔር ያዘጋጀላቸውን ከተማ እያዩ እየሰገዱ እየተሳለሙ እግዚአብሔርን እያከበሩ በምድር ላይ ሆኑ። በእምነታቸው በሕይወት ዘመናቸው የተሰጣቸውን የተስፋ ቃል አላገኙ። ነገር ግን እምነታቸው ክቡር ነው። እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም። ክብር ለእግዚአብሔር። እግዚአብሔር ስምርኪ ኢየሱስ ክርስቶስ ያዳነን ማዳን በልባችሁ አስቡት፣ ቀድሱት፣ ንጸኝ ነገሮች። የእግዚአብሔር ስም ብሩክ ነው። እግዚአብሔር ስም ብሩክ ነው። እግዚአብሔር ስም ብሩክ ነው። ዛሬ በዚህ ሰዓት